እለቱ ጁን 19 እንደ አውሮፓውያን አቆጣጠር 2026 የአርብ የሰንበት ምሽት ፕሮግራም አሁን ይጀምራል። የሚቀዳው ቁጥራችን የዛሬ ምሽት 7357 ነው። እንደምን አመሻችሁ። እንኳን ወደ ሻሎም ዓለም አቀፍ ቴሌኮንፈረንስ በሰላም መጣችሁ። ሰላም፣ እንኳን ለዚህ ለተባረከና ለተቀደሰ የሰንበት ምሽት አደረሳችሁ እያልኩ ፕሮግራሙን የምመራው ከቨርጂኒያ ቅድስት ተሰማ ነኝ። የምሽቱ አገልጋዮችን አስተዋውቃለሁ። የሰንበት ትምህርት የሚያወያየን ፓስተር በየነ ይሆናል። በመዝሙር ደግሞ የሚያገለግሉን የሻሎም ዓለም አቀፍ ኳየሮች ናቸው። እግዚአብሔር እነሱን ይባርካቸው። በመጨረሻ ሁላችን የጸሎት አደራ ይዘውን የሚቀርቡት ጋሽ በቂ ናቸው። በዚህ ሁሉ የእግዚአብሔር ቅዱስ መንፈስ አብሮን እንዲሆን ጸሎቴ ነው። የሰንበት ጥቅሳችን አንብቤ ጸሎት አረግና የመዝሙር ምርጫ ፕሮግራም ይኖረናል። እስከ 9 ሰዓት ድረስ ማለት 8:20 ሲሆን መዝሙር ምርጫ እንጀምራለን ማለት ነው። የዛሬው ጥቅሳችን የተወሰደው ኢሳይያስ ምዕራፍ 50:4 በጌታ ስም አነባለሁ። እሺ፣ ኢሳይያስ ምዕራፍ 50:4 እንዲህ ይላል፣ የደከመውን በቃልህ እንዴት እንደምትደግፍ እወቅ። አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችም ትሰማ ዘንድ ጆሮዬን ያነቃቃል። እንደገና ነበዋል። የደከመ ቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችም ትሰማ ዘንድ ጆሮዬን ያነቃቃል። አሜን። እንጸልይ። ቅዱስና አፍቃሪ ሰማይ አምላካችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ አንተ ታላቅ አምላክ ማስተዋል ጥበብን እንድትሰጠን በዚህ ምሽት የሚደረገውን የሰንበት ትምህርት ጌታ እግዚአብሔር ለሶስት ወር ያጠናነውን ማገባደጃ እየተዳረስን ስለሆነ እናመሰግንሃለን። በተማርነው ምን ያህል እንደተለወጥን እንደታደስን እግዚአብሔር ሆይ እያንዳንዳችን እናውቀዋለን። መንፈስ ቅዱስ በዚህ ምሽት ደግሞ የሚያስተምረንን ፓስተር በየነን በልዩ ሁኔታ አንተ ተባርከው ዘንድ ከሱ ሳይሆን ከአንተ የሆነውን ጌታ ሆይ ሲያካፍለን እኛም ደግሞ በማስተዋል እንድናዳምጥ ሀሳብም ጥያቄ ያለው ሁሉ በመግባት አብረን መካፈል እንድንችል እያንዳንዱን ታዘጋጅ ዘንድ ፈቃድህን ጠየቁ። እንዲሁም በመዝሙር የሚቀርቡትን የቴሌኮንፈረንስ ኳየሮችን አንተ ባርክ ጌታ ሆይ፣ አንተ አሳድጋቸው። እግዚአብሔር መንፈስ ቅዱስ ከእያንዳንዳቸው ጋር ትሆን ዘንድ ለአንተ ክብር ይዘምሩ ዘንድ ፈቃድህን ጠየቁ። እንዲሁም በጸሎት የሁላችን ጸሎት ይዘው የሚቀርቡትን ጋሽ በቄን ጸሎታቸውን አንተ ስማ። የእኛንም ጸሎት ይዘው ሲቀርቡ መንፈስ ቅዱስ ሆይ የሚጸልዩት እንዲሰማ ፈቃድህን ጠየቁ። ጌታ እግዚአብሔር ሆይ በዚህ ምሽት የመጡት አንድም ሳይባረክ አንድም ሳይለወጥ እንዳይሄድ ችግር፣ ስቃይ፣ መከራ ላለበት፣ ለታመመ፣ ጌታ ላዘነ ሁሉ መጽናናትን ትሰጥ ዘንድ ሸክማችን ሁሉ ይዛችሁ ወደ እኔ ኑ፣ እኔም ደግሞ አሳርፋለሁ ብለሃልና በዚህ በሰንበት ምሽት እረፍት እንድናረግ እረፉ፣ እኔ አምላክ መሆኔን እወቁ ብለሃልና በአንተ ማወቅና ማረፍ ይሆንልን ዘንድ ፈቃድን ጠየቁ። ስለ ሁሉ ነገር ተመስገን። ስለ አንድ ልጅ ስለ ኢየሱስ ክርስቶስን ብለን ጸሎታችንን ስማ። አሜን። እሺ፣ በድጋሜ እንኳን ደህና መጣችሁ። መልካም ሰንበት። አሁን እንግዲህ የመዝሙር ምርጫ ጊዜ ነው። በመዝሙር እንባረክ፣ እግዚአብሔርን ከፍ እናድርግ።
እኔ ዘምራለሁ።
እሺ፣ ጋሽ በቄ መልካም ሰንበት።
አሜን አሜን። በድሮ መጽሐፋችን 100 ወንድሞቼ ተመልከቱ ባንዲራችን ኃይላችንም ተጨምሯል፣ ድል እነሳለን። ጠንክሩ እየመጣሁ ነኝ ይላል ጌታችን። እንሰራለን ጌታ ኢየሱስ በጸጋ እርዳን። ጦርነቱ ብርቱ ጠላት ተሰልፎ ሰይጣን ይመራል። ኃያል ሰዎች ወደቁብን ድፍረት ማልቋል ጠንክሮ እየመጣው ነኝ ይላል ጌታችን እንሰራውለን ጌታ ኢየሱስ በጸጋ እርዳን ባለክብሩ ባንድራዩ መለከስሙ በመሪያችን ስምድነሳ ጠላትን ሁሉ ጠንክሩ እየመጣው ነኝ ይላል ጌታችን እንሰራውለን ጌታ ኢየሱስ በጸጋ እርዳን ጦርነቱ ቢበረታ እርዳታ ቀርቧል አዛዣችን አሁን መጥቶ አይዟችሁ ይላል ጠንክሩ እየመጣው ነኝ ይላል ጌታችን እንሰራለን ጌታ ኢየሱስ በጸጋ እርዳን አሜን
አሜን አሜን አሜን እግዚአብሔር ይርዳን ይሄ እንግዲህ በአሁን ሰዓት መዘመር የሚያለበት ነው ለምን ክርስቶስ መምጫ እየቀረበ ባለበት ሰዓት ውስጥ ነው ያለነው ጊዜና ሰዓቱን ባናውቅም ጦርነቱ ቢበዛ አይዟችሁ የሚል አምላክ ስላለ እንድንጠነክር እንድንበረታ እግዚአብሔር ሁላችንም ይርዳን እግዚአብሔር ይባርኮ ጋሽ በቂ እሺ ሌላ
ጀምራለሁ
እሺ ማዕዛ
አዎ
እግዚአብሔር ይባርክሽ መልካም ሰንበት
አሜን ለሁላችንም 245 በድሮ መጽሐፋችን ቸር አምላክ ነው እንዘምራለን አምላኬ ለኔ ቸር እረኛዬ ነው ታማኝ ወዳጅ ለኝ ምን ደርሱ እጄን ይዞ መንገዱን ያሳየኛል ከመከራም ጉድጓድ ያወጣኛል እጄን ይዞ መንገዱን ያሳየኛል ከመከራም ጉድጓድ ያወጣኛል ያለም ሀብቶች ከንቱ ናቸው ያለርሱ ዛሬ ታይተው ነገ ይጠፋሉ አምላኬ ግን ለዘላለም ይኖራል ልቤን መቅደሱ ያደርገዋል አምላኬ ግን ለዘላለም ይኖራል ልቤን መቅደሱ ያደርገዋል እኔ ከአምላኬ ጋር እራመዳለሁ ለዘላለም ልጁ እሆናለሁ እጄን ይዞ መንገዱን ያሳየኛል ወደ ሰማይ ቤቴ ያገባኛል እጄን ይዞ መንገዱን ያሳየኛል ወደ ሰማይ ቤቴ ያገባኛል አሜን
አሜን አሜን አሜን ማዕዛ የእግዚአብሔር ይባርክሽ በሆነ ድምፅሽ እግዚአብሔርን እጅግ አድርገን እናመሰግናለን እጃችንን ይዞ የሚመራ መንገዱን የሚያሳየን ወደ ሰማይ ቤት የሚመራን ኢየሱስ ክርስቶስ የእግዚአብሔር ልጅ ነውና እግዚአብሔር ይመስገን ይሄን አይነትም መሪ እጃችን የማይለቀን አምላክ ስላለን እናመሰግናለን እግዚአብሔር ይባርክሽ እሺ ሌላ
نجمر ليلى؟
الله جمر
متو حيارات وندمي تماني هون ميلون نجمر وندمي تماني هون يسوسي متال እስከ ዛሬ የጠበቅነው በቅርብ ወደ ቤታችን እንገባለን የድል መዝሙር ልንዘምር ወንድሜ ታማኝ ሁን አትጠራጠር ያሳየን ፍቅር ታላቅ ነው ለዚህ ፍቅሩ ፍጹም ወደር የለውም እኛን ሊያድነን ሞተ ወንድሜ ታማኝ ሁን ዋጋ እንድታገኝ ለአንተ የተዘጋጀውን ታማኞች ያንን ክብር ሊቀበሉ እረፍትም ሊሰጣቸው ነው ወንድሜ ታማኝ ሁን ብዙ አትቆይም በስቃይና በድካም የድካም ጊዜ እያለፈ ነው ለዚያ ቀን አሁን ተዘጋጅ ወንድሜ ታማኝ ሁን በቅርብ ይመጣል የምድራችን ታላቅ ንጉስ ትዕግስትም ይኑርህ እርሱ እስኪመጣ ዋጋህንም ታገኛለህ ወንድሜ ታማኙን ጊዜው ተቃርቧል ዋጋህን የምታይበት ከጌታ ጋር ሁን ምንጊዜም ቢሆን ዋጋህን እንድትቀበል
አሜን አሜን እግዚአብሔር ይርዳን እንግዲህ ዋጋችን እንድንቀበል ከጌታ ጋር ሁልጊዜ እንድንጓዝ እግዚአብሔር ሁላችንን ይርዳን። እህት ወንድሞቼ እንበርታ እንጠንክር። እሺ ሌላ
እኔ ዘምራለሁ።
እሺ ለምለም እንኳን ደህና መጣሽ መልካም ሰንበት።
እሺ መልካም ሰንበት ዋቴማ መዝሙር 118 ከጌታ ጋር ስንሄድ የሚለውን ዘምራለሁ። ከጌታ ጋር ስንሄድ ቃሉ የበራልን እንዴት ያለ ክብር ይሰጣል ፈቃዱን ስንፈጽም አብሮን ይኖራል ከሚያምኑት ሁሉ ጋር ይሆናል እንታዘዝ በርሱም እንታመን ሌላ መንገድ የለንም ሰላምን የሚሰጥ ጨለማን አይሆንም ደመናም አይመጣም ፈገግታ ጨለማን ያርቃል ስራ ጥርጥርም ሐዘን አንዳች የለም እንታዘዝና እናምነው እንታዘዝ በርሱም እንታመን ሌላ መንገድ የለንም ሰላምን የሚሰጥ ሸክም የለብንም ሐዘን አይነካንም እንደ ስራችን ይከፈለናል ጥፋት ሐዘን የለም ፊታችን አያዝንም ስንታዘዝና ስናምነው ስንታዘዝ በእርሱ ምንታመን ሌላ መንገድ የለንም ሰላምን የሚሰጥ የፍቅሩን ደስታ ግን እናቆም አንችልም ለእርሱ ስንሰጠው ልባችን ምሕረትና ደስታ ጸጋና ፍቅሩንም ለሚታመኑት ነው የሚሰጥ እንታዘዝ በእርሱ ምንታመን ሌላ መንገድ የለንም ሰላምን የሚሰጥ በቅዱስ አንድነት አብረን ስንቀመጥ ከእርሱ ጋር አብረንም ስንሄድ ሕጉን እየሰራን ከእርሱ ጋር ስንኖር እርሱም ከሚያምኑት ጋር ይሆናል እንታዘዝ በእርሱ ምንታመን ሌላ መንገድ የለንም ሰላምን የሚሰጥ እንታዘዝ በእርሱ ምንታመን ሌላ መንገድ የለንም ሰላምን የሚሰጥ
አዎ እግዚአብሔር ስንታመን ነው ሁልጊዜ ሰላምን ደስታን የምናገኝና እግዚአብሔር በጸጋው ይርዳን ታማኞች ነን እንገኝ
አሜን አሜን እግዚአብሔር ባስተታችን ለምለም እንደዚሁም ጋሽ ብቻዬ ማዓዛ እንድንታዘዝ በቃሉ እንድንሄድ በሱ ታምነን እንድንኖር የመምጫውንም ጊዜ እንድንጠብቅ እንድንጠነክር እጃችንን ይዞ መንገዱን የሚያሳየንም እሱ ራሱ ነው እና በሱ እንድንራመድ እንድንጠነክር እግዚአብሔር ሁላችንን ይርዳን ግሩም የሆነ የመዝሙር ጊዜ ነበረን እግዚአብሔር አብዝቶ ይባርካችሁ አሁን በቀጥታ ወደ ሰንበት ትምህርት የምንሄድበት ጊዜ ነው የዛሬውን የሰንበት ትምህርት የሚያወያየን ፓስተር በየነ ነው እግዚአብሔር ይባርከው ጸጋውን ያብዛለት ቦታውና ሰዓቱን ለሱ ለቃለው እግዚአብሔር መንፈስ ቅዱስ ካንተ ጋር አይሁን መንደና መጣ
አሜን በጣም እግዚአብሔር ይስጥልን ሁላችሁንም እንኳን ደህና መጣችሁ ፍላለሁ እኔ እንደዚህ ያድማጮችን ፊት ያየው መስበክ ሙወድ ሰው ነኝ አንዳንዴ ፈገግ ይያሉ እንደዚህ የጀስቸር ፊታቸው ላይ የሚያሳዩትን ትን እያየው ስሰብክ ማንስ ደክሟል ማንስ ተኝቷል እያልኩ እንትን እያልኩ መስበክ የሚወድ ሰው ነኝ ነገር ግን ይሄ ቴክኖሎጂ ጥሩ ቢሆንም እንዲህ አይነቱን እድል አይፈጠንም ቢያንስ ግን አንዴ ስራዬ ብለን እስከገባንበት ድረስ ሙሉ ልባችንን ሰጥተን ሰንበት ትምህርታችንን በእጃችን ይዘን መጽሐፋችንን በእጃችን ይዘን ጥያቄ ሲኖረን እየጠየቅን አስተያየት ሲሆን እየሰጠን እንከታተል ደስ ይለኛል ዛሬ 12ኛ ትምህርት ነው የምናጠናው እናንተ ሳምንቱን በሙሉ ስታጠኑ ስለነበራችሁ በደንብ ነው የምታውቁት ይህንን ክፍል እሱ ኢየሱስን አካፍሉት ይላል ኢየሱስን አካፍሉት መታሰቢያ ጥቅሳችን የደከመውን በቃል እንዴት እንደሚደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል ማለዳ ማለዳ ያነቃኛል እንደ ተማሪዎችም ተሰማ ዘንድ ጆሮዬን ያነቃቃል ይሄ ነብዩ ኢሳያስ የተናገረው ስለማን ነው የደከመውን በቃል እንዲደግፍ መደገፍን እንዲያውቅ የተማሩ ምላስ የተሰጠው ማን ነው ስለራሱ ነው ለካ ጀንደረባ እንደጠየቀው ስለማን ነው የሚናገረው ኢሳያስ አላለም ፊሊጶስ ስለማን ነው ብላችሁ አስራችኋል ማን ነው ይህ የደከመውን በቃል እንዲደግፍ የተማሩ ምላስ የተሰጠው ማለዳ ማለዳ ያነቃኛል እንግዲህ ማለዳ ማለዳ እግዚአብሔር የሚያነቃው እንደ ተማሪዎችም ተሰማ ዘንድ ጆሮዬን ያነቃቃል ጆሮውን የሚያነቃቃለት እግዚአብሔር ይህ ማን ነው ስለማን ነው የሚያወራው ብለን ብንጠይቅ አንዳንዶች ኢሳያስ ራስ ስለራሱ ነው ብሉም ነገር ግን እውነቱ ስለመሲሁ የተሰጠ ትንቢት ነው። ኢሳያስ ወንጌል ነው ማለት ይቻላል። ሌላ አምስተኛ ወንጌል ነው ማለት እንችላለን። ብዙ ስለ ኢየሱስ ስለሚያወራ ስለ ምርጥ አገልጋይ ነው የሚያወራው። ይሄ ጥሩ አገልጋይ ባህሪ የመሲሁ ኢየሱስ ክርስቶስ ነው ማለት። ከእግዚአብሔር የተቀባ ጥበብ ያለው በትክክለኛው ጊዜ ትክክለኛውን ቃል የመናገር ችሎታ ያለው አገልጋይ ነው። በዚህ ቦታ ምን መለከተው የደከመውን የሚያጽናና አገልጋይ የደከመውን በቃል እንዲደግፍ ይላል። እና እንዲህ አይነት አገልጋይ እነዚህ የእውነተኛ አገልጋይ ባህሪያት በጌታ ኢየሱስ የተገለጡ ናቸው። እነተም እዚህ የተጠቀሱትን ነገሮች በኢየሱስ ሕይወት ውስጥ እናገኛለን። ኢሳያስ በሌላ ስፍራ የተቀጠቀጠ ሸምበቆ አይሰብርም የሚጠየስ ጧፍም ማጠፋም ብሏል። ደካሞችን እንኳን አይጫንም ትንሽ የብርሃን ጭላንጭል ካየ ጭልምትል ነገር ካለ ሷን አይጠቃጠቅም ብሎ አዳፍናትም ያቺ ቦግ ብላ እንድትበራ ያደርጋል። የተሰበሩ ልቦችን ያጽናናል ተስፋ የቆረጡትን ያበረታል ኢየሱስ ነው። ማለዳ ማለዳ ያነቃኛል ያ ያገለግል ደግሞ ከታይነት ያለው ነው። ከእግዚአብሔር የመማር ህይወትን ያመለክታል። ያገልጋይ በየጧቱ የሚያነቃዋለው ማን ነው? እግዚአብሔር። ስለዚህ የራሱን ፈቃድ አልተናገረም። ከአብ ሰማው ብቻ ነው ተናገረው። ሙሉ በሙሉ አፍታርታሽ ነበር። ጆሮዬን ያነቃቃል እሱም ታዛዥና በየቀኑ ከአብ መልእክት መቀበሉን የሚያሳይ ይህ ታዲያ ለክርስቲያኖችም ይሰራል። ለሌሎ እኛ አገልጋዮች እሱን ነው መንፈል ያለብን አይደለም? ዛሬ በሰንበት ምርታችን የሚነግረን ሁላችንም አገልጋዮች እንደሆነ ሁላችንም የምናካፍለው መልእክት እንዳለን ነውና ይሄ ባህሪ በእኛም ነው ልኖር የሚገባው። አገልጋዮች በመጀመሪያ ከእግዚአብሔር መማር አለባቸው። ከእግዚአብሔር መማር አለባቸው። ከዚያም የደከሙት ይችላሉ ማለት ነው። ከእግዚአብሔር ስለተማሩ የሚያስደንቅ ቅድመ ተከተል ነው። መጀመሪያ የሚሰማ ጆሮ፣ ከዚያም የሚናገር ምላስ። ይሰማሉ ከዚያ ይናገራሉ። እግዚአብሔር አስቀድሞ ጆሮን ያነቃቃል፣ ከዚያም ምላስን ይጠቀማል። ሰው ምንም አይነት ሰጪ ቢሆን ለጋሽ ቢሆን ከሌለው ምን ይሰጣል? ምንም መስጠት አይችልም ባዶ ኪስ ከሆነ። መጀመሪያ መስማት፣ መማር፣ መቀበል ያስፈልጋል። ልናካፍል ይህን የወንጌልን መልእክት ስናደርስ ሶስት ነገሮች አሉ። የመጀመሪያው መልእክት ሶስቱም በእንግሊዝኛ በኤም ነው የሚጀምሩት። መሰጅ፣ መሰንጀር፣ መቴድ ልኖሩን ይገባል መልእክት ያስፈልጋል መልእክት የሌለው ሰው ምን መናገር ይችላል ቀደም አልኳችሁ የሌለው መስጠት አይችልም አልኳችሁ አይደል መልእክት የሌለው መልእክተኛ መልእክተኛ ነህ ወደ ሩቅ አገር ትሄዳለህ ወይም በቀር ወደ ቅርብ ግን መልእክት የለህም ምንም ጠቃሚ አይደለም ማለት ነው ያለው መልእክት ደግሞ መልእክተኛን ይፈልጋል መልእክቱ መልእክተኛን ይፈልጋል መልእክት ያስፈልጋል መልእክተኛ ያስፈልጋል እንደገና ደግሞ መልእክቱን የሚያቀርብበት መተድ ዘዴም ያስፈልጋል ለሁሉ ቦታ ለነጋዴው ጋር ስንሄድ ወደ ገበሬው ስንሄድ ወደ ተማሪ ስንሄድ ወደ ሀብታም ስንሄድ ወደ ደሃ ስንሄድ እንዴት አይነት አቀራረብ እንደምንቀርብ ዘዴ ደግሞ ያስፈልጋል ማለት ነው እና እንግዲህ ይሄ በእውነት መግቢያ ላይ ያለ ጥቅስ ለአገልጋዮች ግሩም የሆነ ጥቅስ ነው በመግቢያ ላይ የፓስተር ጄኖጂ ተብሎ ስሙ ያልተጠቀሰ አንድ ትፍደን ብቻ እንትን ለመደበቅ ተብሎ የተሰጠ እንትና ምሳሌም ሊሆን ይችላል እና ይሄ ሰው ሰንበት ትምህርቱን አጥንታችሁ ከሆነ እንደው እውነት ማናችንም ከሱ ተሻልና እኔ እንጃ እኔ እንደው የሚመስል ብዬ አስባለሁ ትንሽ ልጅ የተጋነነች ቡጢውን ወደ ውጭ አወጣ የተባለ ካልሆነ በስተቀር ፍጥነትን በተመለከተ ማለት ነው ይህ ሰው ሰንበት ጠዋት ነው በጣም የተጨናነቀ ነበረ ስኬጁሉ በጣም ሄክቲክ የሆነ ስኬጁል ነበረው ለሰንበት ምርትና ለስብከቱ ለመዘጋጀት ማልዶ ነበር የተነሳው ኋላ በተጨማሪም ደግሞ ከሰዓት በኋላ የሚጀመር የወንጌል ስብከት መርሃ ግብር አለው ቁልፉን ይዞ እየተጣደፈ በፍጥነት ሲሄድ በከተማው ያለ ወትሮው ትራፊኩ ተጨናንቋል በመንገድ እየነዳ ሲሄድ አንዳንዴ እያልኩ ነው ይሄ አይሄድም እንደ እያልኩ ከፊት ያለው የሚሰማኝ ይመስል ምክንያቱም ጊዜ የለኝም ልክ በሰዓት የመድረስ ይፈልጋል ተጨናንቋል ትራፊኩ እና የሚሰማ ስሜት አለ ራሴን ሳይ ነበረ በቅዳሜ ጠዋት ይህንን ያህል ሰው ወደ ውጭ መውጣቱ እንደው ምንድን ነው ሰው ሁን ያደርጋል ይህ ሁሉ ሰው ዛሬ ቅዳሜ ነው እያለ ወደት እየሄዱ ነው እያለ ሲያስብ በዚያን ጊዜ አንድ መኪና በድንገት ከፊቱ ይገባል እና ወዲያውኑ ፍሬን አጥብቆ ይዞ በብስጭትና በቁጣ ጡጫውን አነሳ ይላል ትምህርቱ እና በሾፌሩ ላይ ጮኸበት ኋላ ወደ ቤተ ክርስቲያኑ ይደርሳል ትምህርቱም ለማስተማር ይቆማል አይኖቹ ክፍሉን ይቃኛሉ ከዛም በአንድ የሚያውቀው ሰው በሚያውቀው ፊት ላይ አይኑ ያርፋል እና ያ ፊት ከሀያ ደቂቃ በፊት የተቆጣበት የዚያ መኪና ሾፌር ነበረ እና ከዛም በኋላ አንድ የቤተ ክርስቲያኑ አባል የሆነ ያንን ሾፌር ዘመዶቹን ለመጠየቅ የመጣ አድቨንቲስት ያልሆነ እንግዳ እንደሆነ ሲያስታውቀው ፓስተሩ እንግዲህ ጠቃሚ እውቀት አግኝቷል ብዬ አስባለሁ እና ከዚህ ፓስተር የምንማረው ብዙ ነገር አለ ጊዜ ብኖረን ብዙ ባወራን ነበር አንደኛ ባህሪያችን ከቃላችን በላይ እንደሚናገር ማወቅ አለብን እና ወንጌልን መስበክ ብቻ በቂ አይደለም በየቀኑ በምናታየው ባህሪ ክርስቶስን ልናንጸባርቅ ይገባል ሰዎች መጀመሪያ ህይወታችንን ያነባሉ ከዚያ መልእክታችን ሌላ ደግሞ ለሁሉም ሰው እንግዲህ መርጠን ምናልባት ቤተክርስቲያን ውስጥ ለምናውቀው ሰው ጥሩ ባህሪ ልናሳይ እንችላለን ግን እሱ አይደለም ለሁሉም ሰው የምናሳየው ባህሪ ክርስቶስን ልናሳይ ይገባል ባህሪያችን ለሁሉም ሰው ትሁት ከሆነ ትሁት መሆን አለብን ክርስቶስን መምሰል ያለብን ለሁሉም ነው እና የምናገኘው ሰው ማን እንደሆነ አናውቅም ዛሬ በመንገድ ያገኘነውን ሰው ነገ በቤተ ክርስቲያን በስራ ቦታ ወይም በቤታችን ልናገኝ እንችላለን ስለዚህ ለሁሉም ሁሉንም በክብርና በፍቅር ማነጋገር እንዳለብን ከዚህ ሰውዬ ተምረናል። ከእግዚአብሔር ጋር ያለንም ግንኙነት በተግባራችን መግለጽ አለብን። መጸለይ፣ መስበክ፣ መጽሐፍ ቅዱስን ማጥናት ጠቃሚ ናቸው። ነገር ግን እነዚህ በትዕግስት በትህትና በፍቅር ካልተገለጡ ዓላማቸውን አያሳኩም እና ሌላም ከዚህ ሰውዬ የምንማረው ብዙ ነገር አለ። ነገር ግን ትምህርታችን ሰፊ ስለሆነ በዚህ ቦታ ብቻ ጊዜያችንን ልንጨርስ አይገባም። እንግዲህ በእሁዱ ሞልቶ ስፈስ ከሚለው ማቴዎስ 28 18 እስከ 20 ያለውን ታላቁ ትእዛዝ በመባል ይታወቃል። በግሬት ኮሚሽን በመባል ይታወቃል። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋቸውንም ሁሉ እንዲጠብቁ ደቀ መዛሙርት አድርጓቸው። እነሆ እኔ ከዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል። እና ታላቁ ተልእኮ የተሰጠው ከማን ነው ቢባል ከሞት በተነሳው ሁሉን በሚገዛው ስልጣን ሁሉ በተሰጠው ስልጣን ሁሉ ተሰጠኝ ይላል አለም ስልጣን ሁሉ በተሰጠው ጌታ ስለሆነ ትልቅ ትኩረት ሊያገኝ ይገባዋል ማለት ነው። እና በዚህ ስፍራ ጌታ ኢየሱስ ሁሉ የሚል ቃል ሶስት ጊዜ ተጠቅሟል። ሁሉ ስልጣን ሁሉ ተሰጥቶታል። ደቀ መዛሙርቱ ወደ ዓለም ሁሉ መሄድ አለባቸው፣ ያዘዛቸውን ሁሉ እንዲጠብቁ ደቀ መዛሙርቱ ሊያደርጓቸው ይገባል። ሌሎችን እና ሁሉ የሚል ቃል እናገኛለን። ስልጣን ሁሉ በሰማይና በምድር ተሰጥቶኛል። እዚህ ስልጣን ተብሎ የተተረጎመው ቃል የማዘዝ፣ የመግዛት፣ የማስፈጸም ሙሉ መብትን ያመለክታል። እና ኢየሱስ በምድር ሲያገለግል ይህ ስልጣን ነበረው። በሽተኞችን ፈወሰ፣ አጋንንትን አወጣ፣ ኃጢአትን ይቅር አለ፣ ተፈጥሮን አዘዘ። ሆኖም ሰው ሆኖ ስለመጣ በፈቃዱ ደግሞ ራሱን ባዶ አድርጎ ነበር። በፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ እስከ 8 በምናየበት ጊዜ ራሱን ደግሞ ባዶ አድርጎ ነበረ። ለራሱ ጥቅምም አንድም ይህን ስልጣኑን አልተጠቀመም። ከመስቀሉና ከትንሣኤው በኋላ ግን የድነት ስርዓት ተፈጽሞ ስለነበረ አሁን ወደ ምድር ከመምጣቱ በፊት የነበረውን ሙሉ ስልጣን ጥንት በአንተ ዘንድ በነበረኝ ክብር አክብረኝ ስል እንመለከታለን አይደለም? በዮሐንስ ወንጌል ሙሉ አግኝተዋል። እና አሁን ከትንሣኤው በኋላ ታላቁን ተልእኮ ስልጣን ተሰጠኝ ብሎ ነው የሚጀምር። እና ይሄ ለተልእኮው ትልቅ ቦታ እንድንሰጥ ደግሞ ያደርገናል። ማን ነው ያዘዘን? ትልቅ ታላቅ ተልእኮ ስልጣን ሁሉ ከተሰጠው ሁሉን ከሚገዛ ስልጣን ሁሉ በተሰጠው በእግዚአብሔር መለኮት በሆነው በኢየሱስ ነው ማለት ነው። ስለዚህ ክርስቶስ ሙሉ ስልጣን ስላለው ቤተ ክርስቲያን ወደ ዓለም ሁሉ መሄድ ትችላለች ማለት ነው። ክርስቶስን ይዛ ማን ነው ስልጣን የሰጣችሁ ብሎ ወንጌልን ስንሰብክ ሰው ስንጠይቀን እሱ ነው የሰጠ፣ ቤተ ክርስቲያንም እሱ ነው የሰጣት። ይህ ትእዛዝ ያን እንግዲህ 12 አልነበሩም ደቀ መዛሙርቱ ከሞት ከተነሳ በኋላ ይሁዳ የለም፣ 11 ብቻ ናቸው። እና ለ11ዱ ደቀ መዛሙርት የተሰጠ ትእዛዝ አይደለም፣ እስከ ፍጻሜ ድረስ የሚኖሩ አማኞችን ያካትታል። ደቀ መዛሙርት ቀደም ስል ከኢየሱስ የሚማሩ ተማሪዎች ነበሩ። አሁን ግን ሌሎችን የሚያስተምሩና ደቀ መዛሙርት የሚያደርጉ ሐዋርያት ሆነው ተልኳል። ሁሉ ተማሪ ሆናት ነው። ተማሪዎች ብቻ ሆነው ሊኖሩ አይችሉም። ወደ አስተማሪነት ደግሞ ከፋሁን ሄዱ። ሄዳችሁ አስተምሩና ደቀ መዝሙር አድርጓቸው ስለነሰማላ እንደገና አጣብን ሁሉ ነው የሚያስተምሩት። ወንጌል ለአይሁዶች ብቻ አልተሰጠም። ሁሉ ሁሉ የሚለውን ቁጥሩ ይላል እዚህ ሰንበት ትምህርቱ ራሱ። አጣብን ሁሉ ነው የሚያስተምሩት። ማንም አይቀርም። ወንጌል የማያስፈልገው የለም። ባለስልጣን ይሁን፣ ተራ ሰው ይሁን፣ ሀብታም ይሁን፣ ደሃ ይሁን፣ የትኛውም ቋንቋ ተናጋሪ ይሁን፣ ሁሉም ያስፈልገዋል ለዓለም ሕዝቦች ሁሉ። ስለዚህ የክርስትና እምነት ዓለም አቀፍ ተልእኮ ያለው ነው። ምን አድርጓቸው? ደቀ መዝሙር አድርጓቸው። የተልእኮ ዋና ትዕዛዝ ይሄ ነው። ዋናው ዓላማ ሰዎችን ወደ ቤተ ክርስቲያን ማምጣት ወይም ማጥመቅ ብቻ ሳይሆን ክርስቶስን የሚከተሉ ደቀ መዝሙር አድርጓቸው አይደለም፣ ክርስቶስን የሚከተሉ ቃሉን የሚማሩ ለሱ የሚኖሩ እውነተኛ ደቀ መዝሙር ማድረግ ነው ማለት ነው። እና ይሄ ለክርስቶስን አካፍሉ ተብለ ማንም ነው የምናካፍለው የሚለውን ደግሞ ማየት አለብን። አሁን ትምህርታችንም የሚለው ክርስቶስን አካፍሉ ነው የሚለው። አሁን የምንሰብካቸው ሌሎች ስብከቶች ይኖራሉ፣ ሌሎች ርዕሶች ይኖራሉ። ግን ሌሎች ሁሉ ርዕሶች ማዕከሉ ክርስቶስ መሆን አለበት። ክርስቶስ ካልተሰበከ ወንጌል አልተሰበከም። ሐዋርያው ጳውሎስ ለገላትያ ሰዎች ክርስቶስን በፊታችሁ ከፍ ተደርጎ ተሰቅሎ ነበር ይላል። ልክ እንደ ባነር አንድ እንትን እንደሚሰቀል ክርስቶስን እንዲህ አድርጌ አሳይቻችሁ ነበረ፣ ከፍ አድርጌ አሳይቻችሁ ነበር፣ አሁን ታዲያ ምን ሆናችሁ ብሎ ስናገር እንሰማለን። እና ክርስቶስን ልክ እንደዛ አድርገን አጉልተን እሱን ነው የምንሰብከው። ስንጀምር መናገር ስንጀምርም ስለ እሱ ነው በመናገር የምንጀምረው። እና የመልእክታችን ማዕከሉ ክርስቶስ ነው። መልእክቱን እና የሰባተኛ ቀን አድቨንቲስት ቤተክርስቲያን ተልእኮ ደቀ መዛሙርት ማፍራት ነው። እነሱም በተራቸው ሌሎችን ደቀ መዛሙርት እንዲያደርጉ በዚህ መንገድ ሁላችንም ዘላለማዊውን ወንጌል እና የሶስቱን መላእክት መልእክት በማወጅ ዓለማችንን ለኢየሱስ በቅርቡ መምጣት ማዘጋጀት ነው ይላል። እና በክርስቶስ እሱን የተቀበለ ሁሉም ሰው ተጠርቷል። አንተም ተጠርተሃል። አንቺም እዚህ ወደ 67 ሰዎችን አያለው። ይህ ወደ ዓለም ሁሉ ሂዱ፣ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ፣ እያጠመቃችኋቸው ያዘዘዋችሁን ሁሉ አስተምሩ የሚለው ለተቀቡ ፓስተሮች እና ለተወሰኑ ሰዎች የተሰጠ ስራ ነው። በዚህ ዘመን በእኛም ቤተክርስቲያን ጥቂት ሰዎች ብቻ እንደው ሲያልቁ፣ ሲሰሩ፣ ሲደክሙ ጠዋት ማታ መከራቸውን ሲያዩ ነው የምናየው። በጣም ጥቂት ሰዎች፣ ሌሎቹ በቃ መጥተው መስማት መሄድ ነው ከዛም በኋላ ሰንበት። ይሄ አይደለም አላማው። ሁሉም ሰው ጌታን የተቀበለ ሁሉ ምስክር ነው። እዚህ ያለን ሰዎች በትምህርት እንለያያለን። የትምህርት ደረጃችን ይለያያል፣ እድሜያችን ይለያያል፣ ወንጌል ላይ ያለን እውቀትም ይለያያል። ጾታችን ሴትም ወንድም አለ። ሁላችንም የ85 ዓመት እናትም ወጣትም ቴዎሎጂ የተማረም ቴዎሎጂ አልተማረም ማንም እኔን አይመለከተኝም ልል አይችልም። ሁሉም ምስክሩ እንዲሆን ተጠርቷል። አንዳንዴ ሰንበት ትምህርታችን እንደሚነግረን ብዙ ሰዎች አይ ይሄ ለኔ አይደለም እኔ እንኳን በተፈጥሮ አይናፋር ነኝ መንገድ ላይ ቆመ ይሁን መዘክ ላይ መስበክ አልችልም የሚሉ አሉ። ስለዚህ ራሳቸውን እኔ የኔ አይደለም እነገሌ ያድርጉት የግድ እኮ ከአገር ወደ አገር እንደ ጳውሎስ ወንጌል ይዞ መዞር ቤተክርስቲያን መትከል አይደለም በያለንበት መንገዱን መፈለግ ለማን ነው ጌታ ሆይ ለማን ነው ይህንን ማድረስ የምችለው ብለን ከልብ ካለቀሱን ባይገድም ይባላል እና ሁላችንም የበኩላችንን ልናደርግ እንችላለን ማለት ነው እና የግድ ትልቅ የቴዎሎጂ እውቀት አያስፈልግም ጌታ ለኛ ያደረገልን ብዙ አለ ብዙ አለ የምስራች አለ ለኛ ያደረገው ይህ ዓለም ልሰማው ከምችለው በላይ ሆነ ትልቅ የምስራች አለ ዝም ማለት የማያስችል የምስራች አለ እሱ አጀን በስማችን ጠራን እኛ እሱንም ከዚህ የተሻለ ለማንም ሰው ልኖር አይችልም እና ምንናገረው ነገር አለን ማለት ነው እና በመጀመሪያዋ በጥንት የነበረችውን ቤተክርስቲያን በምናይበት ጊዜ ከኛ የተሻሉ አይደሉም። መጀመሪያ ላይ ሁሉም ያው በሚባል ደረጃ ጴጥሮስን እናውቃለን ጌታ ኢየሱስን 3 ጊዜ ክዶታል። ያዕቆብና ዮሐንስ የነገድጓድ ልጆች ይባላሉ። ቁጦች ናቸው። ከሰማይ እሳት አውርደን እንድበላቸው እናድርጋለን ያሉት ሰማርያ ውስጥ ሰዎች ጌታ ኢየሱስን ሳልተቀበሉ ለዛኛ ሰዎች ነበሩ። እስከመጨረሻ ድረስ ጌታ ኢየሱስ በተያዘባት ምሽት እስከዛች ድረስ ማን ነው የበላይ እያሉ ይከራከሩ ነበር። ከሞት ከተነሳ በኋላ እንኳን የሚያሳስባቸው እሱ ነበር። መንፈስ ቅዱስ ከወረደ በኋላ ነው ልዩነቱ የመጣው። በዮሐንስ በሐዋርያት 11:8 ላይ ኃይልን ትቀበላላችሁ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ ኃይል ከተቀበላችሁ በኋላ ምስክሮች ትሆናላችሁ የት በኢየሩሳሌም ከዛስ በይሁዳ ከዛስ በሰማርያ ከዛ ከዓለም ዳርቻ ድረስ እነዚህ ደካሞች እነዚህ በራስ ወዳድነት የተሞሉ ትላንት ጌታ ኢየሱስ በተሰቀለባት በኢየሩሳሌም ቆሞ ኢየሱስ ከሞት ተነሷል ብሎ መናገር እንዴት ይቻላል? የሚያጋጥማቸው ምን እንደሆነ ማንንም ያውቃል። እንዚያ ግትላንት ኢየሱስን የሰቀሉ ሰዎች እዛ ናቸው የሚኖር። አሁን የፈቀላችሁት ኢየሱስ ተነስተዋል ብሎ መናገር ትልቅ ወንጀል በኢየሩሳሌም በይሁዳ አይሁዶች ደግሞ ከኛ ምረስ ሌላ ሁሉ ለአሳር የሚሉ ናቸው። ሰማርያውያንም እንደዛ የራሳቸው እምነት የራሳቸው እንትን ያላቸው ሰዎች ናቸው። ያ ወደ ዓለም ሁሉ መሄድ ደግሞ ቋንቋን ባህሉ ወደማያውቁት ህዝብ ሊሄዱ ነው። እንዴት አድርገው ነው በእንፍሳቂም የሚችሉት እንደማይችሉ ያውቃል ጌታ ኢየሱስ። እስከዛ ድረስ እስክትቀበሉ ድረስ አትጥሙላችሁ። መጀመሪያ ኃይል ያስፈልጋል። ያ ኃይል ዱናሚስ የሚባል ነው ኦሪጅናል ቃሉና ደማሚት የሚል ቃል ከዛ ነው የመጣው። ዳይናማይት የሚል ቃል ከዛ ነው የመጣው። ያ ኃይል ደማሚት ነው። ልብን ጠንካራውን ድንጋይ በጥንቱን የሚያወጣ እኔ ነኝ ያለ ሰው የሰውን ልብ ሊለውጥ አይችልም። ያ ኃይል የመንፈስ ቅዱስ ኃይል ግን አገልጋዮቹ በመንፈስ ቅዱስ የተሞሉ በሚሆኑበት ጊዜ በኃይል በሚናገሩበት ጊዜ የሚያስደንቅ ታምር ነው የሚሆነውና እንግዲህ በመግቢያ ላይ አንድ ስብከት ሰበኳ አንዳንዴ በሩቅ በመጥቶንበት ጊዜ ለመስበክ ነው የምትፈጸምት እንደዚህ በማንተያይበት ጊዜና አሁን በመግቢያውና በሁዱ ላይ ያለውን ሐሳብ እዚህ ልቋጨውና ከእናንተ ደግሞ የምትጨምሩት ወይም ደግሞ የምትጠይቁት ካለ እንወያይ።
በመታሰቢያው ላይ ድምፄን እሰማለሁ
እንደገና።
ማረም ይችላል
እየሰማው ነው። ሌላ የሚሰማ ድምፅ አለ? ለእኔ እኔ ጋር ምንም እንትን
ያንተን አንሚውት አርካስ
የኔ።
እሺ አሁን እሰማለሁ?
ይሰማሉ?
እሺ እሺ። እንደ ጥያቄም እንደ አስተያየትም ነው በመታሰቢያው ቁጥሩ ላይ ያለኝ። እኔ መሰለኝ ኢሳያስ በምዕራፍ 6 ቁጥር 5 ላይ እግዚአብሔርን አይቻለሁና ጠፍቻለሁ፣ ከከንፈሩ ረከሰ ሕዝብ መካከል እኔም ከከንፈሬ የረከሰ ነው ወዮልኝ ብሎ በደነገጠና በፈራ ጊዜ መልአኩ በፍም አፉን ዳብሶ አፉ እንዲረታ አድርጎ ድፍረት ሰጥቶት ከዚያ እንዲያውም ማን ልላክ ሲል ላከኝ ብሎ ያን የነበረው አዲሱ ልምምዱን የሚናገር ይመስላል። ደግሞም ስለ ራሱ ተናገረ እንጂ እግዚአብሔር እንደሰጠው እግዚአብሔር ያን አንደበቱን የከፈተለት እግዚአብሔር መሆኑን ሁልጊዜም መማርና መስማት እንዳለበት ብሎ የራሱን የአዲሱን ልምምዱን የሚናገር መስሎኝ ነበር። አንተ መጀመሪያም ስለ እሱም ነው ግን ስለ ክርስቶስ ነው ብለህ በዚያ ላይ ነው ያጠበቅከው። እንዴት ነው ይሄ ለማለት ነው።
ጥሩ አሰራላችሁ ያለው አለ። አንዳንዶች ኢሳያስ ስለ ራሱ ተናገረ የሚለው አሉ። ነገር ግን በኢሳያስ ውስጥ ብዙ ስለ መሲሁ አገልጋይ የሚለው መሲሁ ጌታ ኢየሱስ ክርስቶስ ነው። በጠቅላላ ምዕራፉን በምናይበት ጊዜ ስለ አገልጋይ ይናገራል እና እነዚህ ባህሪያት ደግሞ በኢየሱስ ክርስቶስ ውስጥ ነው የታዩት። ምንም እንኳን አፉ በእንትን ብነካም ኢሳያስ እነዚህን ባህሪያት በሱ እንደሆኑ እንደው ተደፍሮ የሚናገር አይመስለኝም። እኔ ያነበብኩት ኮመንተሪውም መሳያኒክ ፕሮፌሲ ነው፣ ስለ መሲሁ የተነገረ ትንቢት ነው የሚል ነው ያነበብኩት። ሌላ አስተያየት ያለው ሰው አለ በዚህ ጉዳይ ላይ? የመሲሁ ነው ለእኛም የእኛም ለእኛም ይሰራል። እኛም እንደሱ አይነት የመሲሁ ባህሪ የእኛም ነው የኢየሱስን ባህሪ ነው ልናሳይ የሚገባን የሚል ነው እንትን ያቀረብኩት እና ጸሐፊውም እዚህ ያቀረበው እኛም የሱስን ነው ልንመስል የሚገባን። ስለዚህ ኢሳያስ ግን የተናገረው ስለ መሲሁ ነው ብዬ ነው የማምነው። እኔ ሌላ አስተያየት ያለው ሰው አለ? አየለም። ኦኬ ሰው እንግዲህ ይሄ ነው በእኔ በኩል የእኔ ንባብ የሚያሳየው እሱም ነው። ምንም ደግሞ ኢሳያስም ሆነ ማን ጌታን የሚከተል እንደዚህ አይነት ባህሪያት ሊኖሩት በትክክል ይገባል እና ኢሳያስ በየትም ቦታ ስለ ራሱ በእንደዚህ አይነት መንገድ ራሱን አልገለጸም። ስለ መሲሁ የሚናገር ይሄ ብቻ አይደለም፣ ብዙ ስለ መሲሁ የተነገሩ ትንቢቶች አሉና ከነዚያ ውስጥ አንዱ ነው ይሄኛው ክፍል።
ሄሎ
እሺ ፓስተር ተወልደ
እንግዲህ
ተናሰሰዋል። ራስ ሚዩት ላድርግ መሰለኝ እየረበሻችሁ ከሆነ።
ኦኬ ነቢያት እንደምናያቸው እንደምናውቃቸው ስለ ራሳቸው አይደለም የሚናገሩት። እንደውም ነቢይ የሚለው ትርጉም የእግዚአብሔር አንደበት ማለት ነው። እግዚአብሔርን ወክሎ የሚናገር እና የሚናገረው ስለ ራሱ አይደለም። አንዳንድ ጊዜ አዎ የራሱን ሁኔታ ኢሳያስ በመጀመሪያ እንደተናገረው የራሱን ሁኔታ የገለጸበት እንዳለ እናያለን። አልፎ አልፎም አዎ ስለ የራሳቸውን ማንነት እግዚአብሔር እንደላካቸው ራሳቸው እየገለጹ እግዚአብሔርም አለኝ እያሉ የሚናገሩት አለ እና ይሄ መልእክት የኢሳያስ በተለይ ትልቁ በብሉይ ኪዳን ያለ ወንጌል የኢሳያስ መጽሐፍ ነው እና ኢሳያስ በአጠቃላይ ስናየው ትንሹ መጽሐፍ ቅዱስ ተብሎ ይነገርለታል። 66 ምዕራፎች አሉት። 66 መጽሐፍ ቅዱስ 66 መጽሐፍት አሉት እና በዚያ ውስጥ ያልተገለጸ በኢሳያስ ውስጥ ያልተገለጸ ነገር የለም እና ኢሳያስ የሚናገረው በአብዛኛው ስለ ክርስቶስ ስለ መሲሁ፣ አንተ ቅድም እንዳልከው ትክክል ነው፣ ስለ መሲሁ ነው የሚናገረው። ግን ያ የመሲሁ መሲሁ ደግሞ መጥቶ የተገለጸው ለሁላችን አደራ ሰጥቶ የሄደው በዚህ በማቴዎስ 28 ላይ የተገለጸውንም ባለ አደራዎች ያንን አርአያ ተከትለን የሚሄድ ነው። በእኛ ላይም አፕላይ እንደሚያደርገው እንደሚፈጽመው የተሰጠ ተስፋ ጭምር ነው ለማለት እፈልጌ ነው። ከዚያ ሌላ ተጨማሪ በማቴዎስ 28 ላይ ያለው ብዙ ጊዜ በአንዳንዶቻችን የያዝናቸው ትርጉሞች ችግር አላቸው። ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ አጥምቋቸው ይላል። የመጀመሪያው የስልሳ ሁለቱ ትርጉም ላይ እኔ የሚያስቁት አንዱ እሱ ነው። ወደ ኪንግ ጀምስ ቨርሽን የኪንግ ጀምስ ትርጉም ላይ ሂደን ስንመለከት የእንግሊዘኛው አስተምሩ ነው የሚለው። መጀመሪያ አስተምሩ ይልና ከዚያ አጥምቋቸው ይላል። በዚያ ደግሞ አላለም፣ እንደገና ደግሞ የነገርኳችሁንም ሁሉ ደግሞ እንዲከተሉ አስተምሯቸው ደግሞ ይላል። ሁለት ጊዜ ማስተማር አለ። የመጀመሪያው ለጥምቀት ማዘጋጀት፣ ሁለተኛው ደግሞ ለአገልግሎት ማዘጋጀት፣ ደቀ መዛሙርት ማድረግ። በእኛ በዚህ በቤተ ክርስቲያን ያለው አንድ ትልቁ ችግር ምንድን ነው? አባላት ማድረግ ነው እንጂ ደቀ መዛሙርት ማድረግ ብዙ አይታሰብም። አባላትን ማምዛት፣ ተጠማቂዎች፣ ይህን ያህል ነፍሳት ተጠመቁ፣ ይህን ያህል ሰዎች ወደ ቤተ ክርስቲያን ተጨመሩ የሚለውን እንጂ ደቀ መዛሙርት ማድረግ ትኩረት ያልተሰጠው አንድ ችግር መሆኑን ልብ ልንለው ይገባል ለማለት ፈልጌ ነው። በዚህ ላይ ተጨማሪ ትንሽ ሀሳብ ሌሎችም እድል ለመስጠት ይበቃኛል።
በጣም ጥሩ ጌስለን የመግቢያ ላይ ያለውን በአድቨንቲስት ባይብል ኮሜንተርም ጌታ ኢየሱስ ስለ ኢየሱስ የሚያወራ እንደሆነ ነው የሚናገረው። እንደዛ ብለን እንለፈው። እሺ፣ ሌላ አስተያየት ያለው አለ ወይም ጥያቄ? እሺ፣ እንግዲህ ወደ ሰኞው ሀሳብ አለ
ሀሳብ
ተናገር። የኔን
ያ አማረ ነኝ። ስለ ፓስተሩ መበሳጨት በትራፊክ በመብዛቱ ምክንያት ህይወታችን የእኛም ከዛው ያልተናነሰ ነው። እንደው አጠረ ለማድረግ አንድ እዚህ በፊትም የተናገርኩት ይመስለኛል፣ ፓስተር ዳዊት ሞላልኝ የሚባል ስብከቱን ሳዳምጥ ከገረመኝ ነገሮች አንዱን ለመግለጽ ነው። አንድ ድሃ በግ ነበረችው እና ያችን በግ ለመሸጥ ወደ ገበያ ይዞ ሲሄድ መንገድ ላይ ሞተችበት እና ያችን በግ ድሃ ከመሆኑ የተነሳ ቀስ አድርጎ ቆዳዋን ገፈፈ እና ያሳደገውን ውሻ በግ ነው ብሎ ወደ ከተማ ወሰደ። ከዛ ሰዎች ለመግዛት በግ የት ላይ እንደሚነካ ታውቃላችሁ አለና ባለ በግ ብሎ ሲነካው ላቱ አካባቢ፣ ወገቡ አካባቢ ያን ውሻ ተፈጥሮ ነውና አ ብሎ ጮሃ ይላል። እኛ ደግሞ ክርስትና ህይወታችን መልካም መስለን በቤት ልንታይ እንችላለን፣ ግን እንደዛ የሆነ ነገር ሲነካን ግን እንደ ውሾች ልንጮህ እንችላለን። ባለፈው እህታችንም ሰንበት ትምህርት ስታስተምረን እንግዳ ባይመጣ ሁሉ ሴት፣ ዝናብ ባይመጣ ሁሉ ቤት ይባላል አለች እና አንዳንድ ችግር ክርስቲያኖች ብንሆንም እኛን የሚፈትኑ ችግሮች ሲመጡ ውስጣዊ ማንነታችን እንደ ትሩ ከለር ይሉታል ፈረንጆች፣ እውነተኛው ማንነታችን የሚገለጸው ችግር በመጣ ጊዜ ነው እና እንደዚህ አይነት ህይወት የእግዚአብሔር መንፈስ ቅዱስ ከኛ ጋር ሆኖ ውስጣዊ መራራነታችን ማንነታችን ሊለውጥልን ካልቻለ በቀር ከባድ ነው ለማለት ነው። በፓስተሩ ብቻ እጃችን ጠቁመን የራሳችን ህይወትን መገንዘብ አለብን ለማለት ነው። አመሰግናለሁ።
በጣም ጥሩ ነው። እግዚአብሔር ይስጥልን። አንዳንዴ የድሮው አሮጌ ህይወት አሮጌ ሰዋችን ይላል ሮሜ ውስጥ፣ አሮጌው ሰው አለ እዛ ውስጥ ሙሉ በሙሉ አይሞትም። ትንሽ ስነካ ይላል ቅድም እንደተባለው ይነሳበታል እና አለች። አንዳንድ ጊዜ እንዳነኝ ብንልም እኛ ወይም የኛ የሆነው በሚነካበት ጊዜ ይወጣል፣ ተደብቆ ይቆይና ይወጣል እና በእግዚአብሔር ጸጋ ግን እያሸነፍን እንሄዳለን። አሮጌው ሰው እየከሰመ ያኛው ደግሞ እየወፈረ ሄዳል። ከእግዚአብሔር ጋር ጊዜ የምናሳልፍና በየጊዜው ከእሱ ጋር ግንኙነት ያለን ከሆነ ግን ሙሉ በሙሉ ከዚህ ስጋ የምንገላገለው ጌታ ኢየሱስ ስመጣ ብቻ ነው። የማይሞት የማይበሰብስ ስንለብስ ያኔ ሙሉ በሙሉ የምንገላገለው እዛ ስንደርስ ነው እንጂ ዝንባሌው አለ፣ ይኖራል ከኛ ጋር። ጥሩ እንግዲህ አሁን ለፕሮግራም መሪዋ ልልቀቅና ተመልሰን እንገባለን።
እሺ፣ እግዚአብሔር ይስጥልኝ። በሀሳብም በጥያቄም የቀረባችሁ ሁሉ እግዚአብሔር ይባርካችሁ። አሁን የሻሎም ዓለም አቀፍ ኳየሮች በዛሬው ምሽት ተዘጋጅተው ቀርበዋል። እግዚአብሔር ቅዱስ መንፈስ አብሯችሁ ይሁን። ተባረኩ። ጊዜውን ለእናንተ እለቃለሁ።
እንዴት አመሻችሁ? እግዚአብሔርን እጅግ አድርገን እናመሰግናለን። ከመዝሙሩ በፊት አጭር ማስታወቂያ እናገራለሁ። ነገ ምሽት በኢስተርን 8 ሰዓት አቆጣጠር የኢትዮጵያው ግንባታ የዩኒየን ግንባታ ፈንድ ወይም ደግሞ ገንዘብ ማሰባሰብ ፕሮግራም የሚጀምርበት ነው። ሁላችሁም ታድማችኋል። በሆፕ ቻናል ይተላለፋል። በኢትዮጵያ ሆፕ ቻናል በአማርኛ በኦሮምኛም በትግርኛም ይተላለፋል። እንደገና ደግሞ በሻሎምም ይተላለፋል እና ያንን ለመናገር ነው። ሁላችሁም ታድማችኋል። እግዚአብሔር ይባርካችሁ። መዝሙር እንዘምራለን። ከመዝሙር መጽሐፋችን ላይ ነው የምንዘምረው። አንዱ በኃጢአት ውስጥ ሰጠምኩኝ ጌታ ግን በፍቅሩ አወጣኝ ይላል ዘምራለሁ ሌሎቹ ምህቶች አብሮኝ ዘምራሉ በኃጢአት ውስጥምኩኝ ከሰላም በራፍ በጣም ጠልቄ ገባው ማውጣት እስኪሳነኝ ግን የባህሩ ጌታ ጩኸቴን ሰማልኝ ከጥልቁ አወጣኝ ኦ አዳነ በፍቅሩ እኔን አድኖኛል እኔን ረዳት ባጣው ጊዜ አድኖኛል በፍቅሩ እኛን አድኖናል እኛን ረዳት ባጣን ጊዜ አድኖናል
ኦ ለእርሱ ልቤን ልስጠው እርሱ ልተማጠን እርሱ ካለበት ስፍራ በምስጋና መዝሙር ኃያል ፍቅሩ እውነቱ የነፍሴ ዜማ ነው በእምነት በፍቅር ኦ ላገልግለው ኦ በፍቅሩ እኔን አድኖኛል እኔን ረዳት ባጣው ጊዜ አድኖኛል ኦ በፍቅሩ እኛን አድኖናል እኛን ረዳት ባጣን ጊዜ
ነፍሳት ባደጋ ወድቀው ኢየሱስ አዳናቸው በፍቅሩ ያወጣኛል ከተቆጣው ማዕበል የባህሩ ጌታ ነው ሞገዱም ታዞታል ተቀበለው ሊያድን ይፈልጋል በፍቅሩ እኔን አድኖኛል እኔን ረዳት ባጣው ጊዜ አድኖኛል በፍቅሩ እኛን አድኖናል እኛን ረዳት ባጣን ጊዜ
አሜን
አሜን።
እግዚአብሔር ይመስገን። ሰላችሁ
ሰላችሁ
በጠፍን ጊዜ እሱ ከሩቅ አይቶ እንደገና እኛ ለማዳን በፍቅሩ ስለረዳን ፍቅሩ ስለገለጸልን እግዚአብሔር እጅጋር ገና መሰገናለን። አሁን በድጋሜ እንደገና ለፓስተር በየነ እና ለመንፈስ ቅዱስ ቦታውን ለቃለሁ። እግዚአብሔር ይባርክ።
አሩ ግፊት ሳይሆን በኃይል ይላል and force it but with power የሚለውን ነው የተረገሙት እንደዛ ብለው እንግዲህ ይህን መልእክት በምናስተላልፍበት ጊዜ ኃይል አለ ማስገደድ ግን የፊት ግን የለም። በጣም ትልቅ ግፊትም እንደገና ደግሞ ማባበልም ወይም ለማታለል እንዲህ መስጠት ለመሰጠ አባራራ ብለ ለመመለስም መሞከር ስህተት ነው። እውነቱን ነው የምንናገር ነገር ግን በኃይል ነው የምንሰብክ የምናስተምረው ማለት ነው እና አብረው ይሄዳል። ኢየሱስ በየቀኑ ያለ መዛክት ሲያገለግል ሲፈውስ ሲያፍናና ሲሰብክ ሲያስተምር የሚያነሳሳው ምን እንደነበር አስበው ያውቃሉ ይላል። ምንድን ነው እንደዚህ አድርጎ እንደዚህ አድርጎ ረፍት የሚነሳው? ከሰማይ ወደ ምድር እንዲመጣ ያደረገው እንግዲህ ዓለማትን የፈጠረ የሰማይ መላእክት የሚሰግዱለት እጅግ በአባቱ ዘንድ ተወደደ የሥላሴ ሁለተኛው አካል ወደ ምድር ሰማይና ምድር ስንል አንድን ተቃራኒ ነገር ለመግለጽ ነው የምንጠቀመው አይደል? ሰማይ ምን አይነት ቦታ ነው? ምድር ምን አይነት ቦታ ነው? ሰማይ የብጥብጥ ምድር የብጥብጥ አገር ነች። ሰላም ሰማይ ደግሞ የሰላም አይደል? የሰላም ወዳጅ ብጥብጥ ወደ ነገሰባት ዓለም ራሱ ፍቅር የሆነ ፍቅር ነው። እሱ ራሱ ስሙ ነው ፍቅር። ጥላቻ ወደ ነገሰባት ዓለም ወደዚህ ዓለም የመጣው ለምንድን ነው? መጥቶስ እንደዚህ በእግሩ ስኳትን የፓለስታይንን አቧራማ መንገድ የታመሙትን ሲፈውስ ለምጻሞች ላይ ሳይቀር እጁን ሲጭን የእውራንን አይን ሲዳስስ የተራቡትን ሲመግብ ምንድን ነው ሞተሩ ቀስቃሹ ብለን ስናስብ ፍቅር ነው። ፍቅር ነው፣ ሌላ ምንም የለም። መግለጽ የማይቻል ፍቅር። ለምንድን ነው እኔን የሚወደኝ? በአስራትና በስጦታ ላበለጽገው ነው? አቶ ምን ላደርግለት? ምክንያት የሌለው ፍቅር ጸጋ እና ፍቅር ነው። በማቴዎስ 9:36 ላይ ያለው ህዝቡን ባየ ጊዜ እረኛ እንደሌላቸው በጎች ደክመው ተቅበዝብዘው ስለነበሩ አዘነላቸው ይላል። አዘነላቸው ፍቅር ነው። ርህራሄን እናያለን። ለዚህ ኢየሱስን ወደ አገልግሎት ያነሳሳው ለሰው ያለው ፍቅርና ርህራሄ ነው። ሐዋርያ ጳውሎስም የክርስቶስ ፍቅር ግድ ይለናል። የጳውሎስንም ስናይ ተጋድለው ቀላል አይደለም። የተወውንና እሱ ትቶት እንደ ጉድፍ የቆጠረው በራሱ ጥረት በትምህርት ያገኛቸው ብዙ ስኬቶች ነበሩት። አይሁዳዊ በመሆኑ ብቻ ያገኛቸው ብዙ ስኬቶች ነበሩት። ሁሉንም ከጉድፍ ቆጠርኩ ይላል። ሁሉንም ስለዚህ በየቦታው እየሄደ እየተራበ እየተጠማ ቤተክርስቲያናችን ይተክል ነበር። ምንድነው የክርስቶስ ፍቅር ግድ ይለናል? ፍቅር አንድ እግዚአብሔር ለክርስቶስ ፍቅር ለሌላ ደግሞ ለሰው ያለው ፍቅር ጌታን ስለሚወድ ጌታን የሚወድ ህዝቡን ይወዳል። አንድ ሰው ጌታን ወዳለው ሰው ሌሎችን አልወድም ግን ማለት ግን አይችልም። ሁለት ለጌታ ፍቅር ያለው ሰው ሌሎችን ይወዳል፣ አውቶማቲካሊ ይመጣል። ፍቅር ነው እና ስለዚህ ያ ፍቅር ሲኖር ዝም ማለት አይቻልም። ዝም እላለሁ ብትሉ አትችሉ። በዚህ ሰንበት ትምህርታችን ላይ ኤርሚያስ 20 ቁጥር 9 ተጽፏል። ቃሉ በልቤ እንደሚነድ እሳት ሆኖ በአጥንቴ ውስጥ ተዘግቶ ነበር። ልከለክለው ደከምኩ፣ መታገስም አልቻልኩም ይላል ኤርሚያስ። መልእክት አለው ለህዝቡ የሚሆን ከእግዚአብሔር ነው ይላል። ከባድ መልእክት ይቻገር ከኃጢአቷ የተነሳ ባቢሎናውያን ወረዋት እያለ ይናገራል። ሰው እንዲመለስ ሰዎች ግን አንተ ለዚች ሀገር መልካም አትመኝም እያሉ ይኮረኩሙታል፣ ያስሩታል፣ ይሰድቡታል፣ ጉድጓድ ውስጥ ይጥሉታል፣ ያወጡታል። በዛበትና ከአሁን ጀምሮ ስሙን አላነሳም ከአሁን ጀምሮ ስሙን አላነሳም ብል ምን ሆነ ይላል። በውስጤ አሁን እንዳነበብ ነው ቃሉ በልቤ ውስጥ የሚነድ እሳት ሆኖ በአጥንቴ ውስጥ ተዘግቶ ነበር። እሳት ይዞ ዝም ማለት አይቻልም። ልከለክለው ደከምኩ፣ መታገስ አልቻልኩም። ሰዎቹን ይወዳቸው ወደ ሞት የሚያዘግም ሰው እያየ ዝም ብለህ ቡና እየጠጣ ልስቃችን የሚቃጠል ቤት እያለ እዛ ሰው እያየ ዝም ብለህ ፍቅር ያለው ይጮሃል፣ ወጡ 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 ብሎ። ዝም ብሎ ውጡ አይደለም፣ ቀስ ብሎ አይደለም፣ እየጮኸ ነው ውጡ። ፍርድ የሚባል ነገር እንዳለ እናውቃለን። የዘላለም ህይወት የሚባል ነገር ደግሞ እንዳለ እናውቃለን። ጌታ ኢየሱስን ያልተቀበለች ነፍስ እንደምትጠፋ እናምናለን። ለሚጠፉት ፍቅር ያለው ሰው ዝም ልል አይችልም። ፍቅር ያስገድደዋል። ታዲያ ያንን መልእክት ስንናገር የዛሬ ትምህርታችንም እንደሚነግረን በፍቅር ነው መናገር ያለብን። ስንመሰክር ስለ ጌታ ስንናገር ልናስገድዳቸው አይገባም። ማስገደድ ከእግዚአብሔር ባህሪ ጋር አይስማማም ይላል ትምህርቱ። እንዲያውም ምክንያቶችን ስለ አዳምና ሔዋንን ክፉና ደጉን ከምታስታውቅ ዛፍ እንዳይበሉ በግድ አላስቆማቸው ይላል። ኖህ ዘመንም ሰዎች በግድ ወደ መርከብ በወታደር ተገደው፣ ወታደርስ ምን ያስፈልጋል እግዚአብሔር ከፈለገ በግድ ያስገባቸዋል፣ በራሱ መንገድ አላስገባቸውም። እስራኤላውያንም በቃል ኪዳኑ እንዲቆዩ በግድ አላስገደዳቸውም ይላል። ይልቁንም ፍላጎታቸውን በማሟላት ወደ እሱ ጠራቸው። ኢየሱስ ማንንም በግድ እንዲከተለው አላደረገም። ነገር ግን ተስፋ ቆርጦም ፈጽሞ አልተወም። ከዚህ አስተያየት ስር ማቴዎስ 23 37 ተጠቅሷል። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገል ወደ እሷ የተላኩትን የምትወግር ዶሮ ጫጩቶቿን በክንፎቿ እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደድ አልወደዳችሁ። ኢየሩሳሌም ለወደፊት ስለሚመጣባት ስቃይ አይቶ አስቀድሞ አይቶ እንዳለቀሰና ለደቀ መዛሙርቱ ጴጥሮስ ሰይጣን እንደሰንደ ሊያበጥራችሁ ፈለገ እኔ ግን ስለናንተ እምነት እንዳይጠፋ ስለአንተ ማለት ይችላል አስቀድሞ ይጸልይላችሁ ነበር ለወደፊት የሚመጣው ነገር አስቀድሞ አውቆ ይጸልይላችሁ ነበር ግን አስቀድድም ማለት እኛ ምስክሮቹ እንደመሆናችን አቀራረባችን የኢየሱስን አቀራረብ ሊያንጸባርቅ ይገባል እዚህ ከታላቁ ተጋድሎ የተወሰደ አስተያየት አለ ሰዎችን ክርስቶስን እንዲቀበሉ ህልናቸውን በግድ ማስገደድ የክርስቲያን ተልእኮ አይደለም ይህን የሚያደርገው ሰይጣንና በመንፈሱ የሚመሩ ሰዎች ናቸው የሚያስገድድ ሰይጣን እግዚአብሔር አያስገድድም የሰይጣን መንፈስ በእኛ እንዳለ የሚያሳይ ከፍተኛ ማስረጃ ከኛ ጋር የማይስማሙትን ሰዎች ለመጉዳት ወይም ለማጥፋት ያለን ዝንባለ መታገስ አሁን ባይቀበሉ እንደገና ተመልሰን መምጣት በፍቅር መልእክታችንን ያለንን እውነት መናገር ይሄ ነው የሚጠበቅብን እንጂ አንዳንዴ ይሄ ሶሻል ሚዲያ ከመጣው ድ የምንፈልገውንም የማንፈልገውንም ነገር እናያለን እኔ ሶሻል ሚዲያ ተከታይ ነኝ ብዙ ሶሻል ሚዲያ ስለሚወድ ሳይሆን ብዙ መንፈሳዊ መልእክቶችን እጽፋለሁ እዛ ላይ ብዙ ተከታዮች አሉ አንዳንዴ በዚህ የተበቁትን ነገር በሰማሪውን እዛ ጽፋለሁ ሰዎች ያገኙታል እና አንዳንድ ነገሮችን በእንደዛ መንገድ አንደው ጥቅትም ሰው ባገኝ እሞክራለሁ ስለዚህ የምትፈልገውንም የማትፈልገውንም ነገር ታያለህ እና ማየው ነገር አለ እነዚህ በጎዳና የሚሰፉ ሰዎችን አያለሁ መስቀል ያረጉትን አንገታቸው ላይ ያረጉትን ኦርቶዶክሶችን ይሄ ምንድነው ጣዖት ያደረክ አንተ ሲኦል ነው የምትገባው እያሉ ሲያስፈራሯቸው እየሄዱ ከኋላ ኋላ እየተከተሉ ሲያበሳጫቸው አንተ ማርያም አታዝንህም እንዲህ ይሁን ስሉ ሲያስፈራሯቸው እናያለን ጣውላ ይዘው መጥተው ይሄ ጣውላ ነው ያንተ ታቦት ይሄ ጣውላ ነው ይሄ መክተፊያ ነው ብሎ ምናልባት ጽድቅን እየሰበኩ ያሉ ይመስላችኋል አይደል ነው በእንደዛ አይነት ስብከት ሰው ይመለሳል ብዬ ነው አላስብ ይሄ እኔ እንትን ቅድም መግቢያ ላይ ወንጌልን ለመስበክ መሴጅ ያስፈልጋል መሰንጀር መሴጅ የሚል ነገር ተናግረ ነበር እና መቴዱ እዚህ ላይ ልክ አይደለም ወንጌል መሰበክ አለበት ግን በእንደዚህ አይነት መቴዱ ልክ አይደለም እና እዚህም የሚነግረን ያንን ነው ሰሞኑን አንድ አድቨንቲስት እኛ አገልጋይ በፌስቡክ ላይ ጻፎን አይቻለሁ አንዲት ቤተ ክርስቲያን የእኛ እውነት ነው የምትል ካለች እኔ 2 ሚሊዮን ብር እሰጣለሁ እያለ ስናገር ስምቻለ እኔ በእንደዛ አይነት አቀራረብ እንጃ ማን ነው ዳኛው ኋላ እና እኔ እንጃ እንደሱ አይነት ትክክለኛ መንገድ ነው ብዬ በራት ይሄ እንትን ነው አቀራረባችን ይሄ ሊሆን አይገባም ጀስ ክርስቶስን በፍቅር ነው ልንሰብክ የሚገባ ነው እና ይህንን ነው እኔ እንትን የምለው እስኪ የእናንተን ደግሞ ጥያቄና አስተያየት እንስማ ምን አስተያየት አላችሁ በዚህ ክፍል ላይ ምንስ ጥያቄ አላችሁ ሚካላችሁ ልጠይቃችሁ እንዴ
እኔ አስተያየት አለኝ
እሺ
እግዚአብሔር ባርክ ሁሉ ነገር ተናገርኩኝ ልክ ነው ግን አንዳንድ ጊዜ
ሚውት ላርጎ ይራሰን እንዳይረብሽሽ
እግዚአብሔር ስለኝ ሁሉም የተናገርከው ልክ ነው። ግን አንዳንድ ጊዜ ደግሞ ሰዎች ስተት ይከሰሩ በፍቅር መገሰጽ ይቻላል። እንደገና ደግሞ ይሄ እንኳን ልክ አይደለም ብሎ መናገሩ ዝም ካልናቸው ኮምፕሮማይዝ ካደረግናቸው እንዴት ሊያውቁ ይችላሉ? አንዳንድ ጊዜ በመጻፍ ቅዱስም ይላል እነተኛ የተገለጸ ገሰጻ ከተገለጸ ፍቅር ይበልጣል የሚላል ለምሳሌ ላይ እና በግልጽ መንገራችን አንዳንድ ጊዜ እንዴት ብሎ ስተት ይሆናል? ይሄ ትንሽ እንትን እንደ ጥያቄ ነው እንግዲህ። እና አንዳንድ ጊዜ ማውቁም ሊሆን ይችላል ወይ ማውቀው በልምድ የሚያደርጉትን አይ ኖ ይሄ እኮ ጣውት ነው ይሄን ማድረግ የለባችሁ ስተት ነው ብለን ስንነግራቸው መገሰጻችን ነው ወይ? እንደገና ደግሞ መገሰጽ ካለባቸው ካልገሰጽናቸው እንዴት ይገባቸዋል?
ጥሩ እንግዲህ እኔ ስለተናገርኩ እመልሳለሁ። እኔ እውነትን ኮምፕሮማይዝ እናድርግ አላልኩም። እውነት እውነት ነው፣ እውነትን እንናገራለን። ጣዖት የሆነውን ነገር ጣዖት እንላለን። ነገር ግን የመጀመሪያው ስብከታችን ቅድም እንደተባለው ማዕከል ልናደርግ የሚገባን ኢየሱስን ነው። መሄዱ ደግሞ አንድ ሰው ጧት ስራ ወጥቶ ለስራ ጉዳይ እየሄደ ነው፣ መስሪያ ቤት እየሄደ ነው፣ ወይም ለሆነ ነገር እየሄደ ነው። ያንን ሰው በግድ ጎትተ ለመሰማ ያልፈለገውን ሰው ጎትተ ወይም በእጁ ያዘውን መስቀል ይሁን ምናምን ጎትተ በዛ ሰውየው ራሱንም መልስ ለመስጠትም ጊዜ የለውም። ያንን እንትን በዚያ እንትን አይደለም ቦታውም አይደለም። እና እነዚህ አቀራረቦችን ነው ያልኩ እንጂ በቦታው ሲሆን ይቻላል። ሁለተኛ ሰዎችን አፕሮች እናደርግበት አንድ የሆነ ወጥ የሆነ መንገድ የለም። እግዚአብሔር መንፈስ ቅዱስ ነው ሊያሳስበን የሚገባ መጸለይ ነው ያለብን። እናንተ ፉኝ ልጆች ከሚመጣው ቁጣ ትድኑ ዘንድ ማን ነገራችሁ ይል ነበረ ዮሐንስ። እና እንደሱ አይነትም መንፈስ ቅዱስ እንደዛ አይነትም መልእክት ከሰጠን መገሰጽ በሚገባ ቦታ የምንልበት ጊዜ አለ። ግን ከስጋ ተነስተን ሰዎችን መዘርጠጥ ልክ አይደለም። ያንንም ጌታ ኢየሱስ ሲናገር እናንተ ከአባታችሁ ከዲያብሎስ ናችሁም ስል የትንቢት መንፈስ እንደሚነግረን በአይኑ እንባ ይታይ ነበር ነው። አላማው ለመመለስ ነው፣ በፍቅር ነው። እና አሁን የመንፈስ ቅዱስ ምሪት ጸሎት ያስፈልጋል። እና አንድ አይነት አፕሮች የለንም። አንዳንዴ ጠንከር ያለ ግሳጤም የምንናገርበት ጊዜ ይኖራል።
ያልተፈለግኩት ምክንያቱ መስሪያ ቤት ጓደኞች አሉ እና ጥሩ እምነት አላቸው፣ ግን እምነቱ አንዳንድ ጊዜ የተለየ ነው። አሁን ሰው ከሞተ ምንም አያውቅም ነው ራሱ የሚል። እነሱ ግን አይ አሁን እናቴ ሞታለች፣ እናቴ ከኔ ጋር ናት፣ እናቴ እንዲታየች ምናምን የሚል ብዙ ነገር ሲናገሩኝ ለተወሰነ ጊዜ በምችለው አብራራላቸዋለሁ። ግን እነሱ የሚያምኑበት በግልጽ መጀመሪያ የኛ ሃይማኖት ነው ልክ ብዬ መናገር ስላልፈለግኩም ቀስ ብዬ ነግራቸዋለሁ። ግን አይገባቸው ሲል እስከ መቼ እንደዛ ያልነውን እነሱ ያሉትን ልክ ናችሁ እያልኩ መኖሩም ስህተት ነው ለኔ። በዛ አንጻር አይቸው ነው። አመሰግናለሁ።
ፓስተር ካለው ላይ ለመጨመር የምፈልገው ፍቅር ነው ትልቁ ነገር። የመኮንን አይነት አካሄድ እንዳንሄድ ነው ሁልጊዜ ማስተዋል ያለብን። የሚኮንን እግዚአብሔር ወይም ደግሞ የእግዚአብሔር ልጅ የእግዚአብሔር ቃል ብቻ ነው። አንድ ምሳሌ ልናገር። አንድ ሰው ጎረቤት ነበረው፣ ክርስቲያን ነው። ጎረቤቱ ቆሻሻ ያመጣና የክርስቲያኑ ደጃፍ ላይ ያስቀምጣል። ይህን ታሪክ ፓስተር አንተ ትሆን ይሆን አንድ ሰው ሲናገር ሰምቼ ነው። በየቀኑ የራሱን ቆሻሻ እያመጣ ክርስቲያኑ ደጅ ላይ ያስቀምጣል። ክርስቲያኑ አውጥቶ ይጥለዋል ቆሻሻው። ከዛ ያኛው ቆሻሻውን የሚያመጣው ሰውዬ መጣና አንድ ቀን ለምንድን ነው እንደዚህ የምታረገው አለው። እኔ ቆሻሻዬን አምጥቼ አንተ በር ላይ አስቀመጥኩ፣ አንተ ለምንድን ነው አውጥተህ የምትጥለው ሲለው እኔ አባቴን ስራ ሰራለሁ አንተም አባቴን ስራ ስራ አለው። እንደዛ ሲለው በፍቅር ያለ ማማረር ያለ ቁጣ በፊቱ ላይ የሚነበበው ነገር የመረጋጋትና ያለ መረበሽ በሱ የቆሻሻ እሱ በር ላይ መጣል አለ መረበሹ አለ መበሳጨቱ ራሱ አንድ ትልቅ ምስክርነት ነው ለዛ ሰው። አሃ አባቴ ማን ነው አለው? ሰይጣን አለው። ይሄ በግልጽ ነው የገሰጸው። ያንተ አባት ማን ነው? እግዚአብሔር። እንዴ የኔ አባት ካሁን በኋላ ሰይጣን አይደለም አለና ወደ እግዚአብሔር ተመለሰ። እና መንገድ አለው፣ ግሳጼ መንገድ አለው፣ እነተን ምንናገርበት መንገድ አለው። ፍቅር ነው ሁሉ የሁሉ ነገር መሰረት ፍቅር ነው። ጠርሻል።
ሄሎ።
አቤት።
እሺ አመሰግናለሁ ፓስተር። አንድ ጥሩ ምሳሌ ለዚህ በጣም ሩቅም ሳንገባ ምናልባት ስንቶቻችሁ አድቬንቲስት ትምህርት ቤት እንደተማራችሁ አላውቅምና ውጭ ሀገር ምናልባት አዳሪ ትምህርት ቤት ስለሌለ አላውቅም፣ ግን ተመላላሽ ተማሪዎች ይኖራሉ ብዬ አስባለሁ። አይ ቲንክ ካናዳ አዳሪ ትምህርት ቤት አለ የአድቬንቲስት። እና ኢትዮጵያ ውስጥ ለመጀመሪያ ካልተሳሳትኩኝ የግል ትምህርት ቤት አድቬንቲስት ነው፣ አዳሪም ተመላላሽም። ከዛ ውስጥ ሙስሊም ኦርቶዶክስ ብቻ ኢትዮጵያ ውስጥ ያለ ማንኛውም ሃይማኖት ተማሪ የሚማርበት ነው። አንድም ግን ተማሪዎች ቅሬታ ሳሰሙ ሰምቼ አላውቅም። ቻፕል ይገባሉ ኦርቶዶክሱ ሙስሊሙ፣ አንድም አድቬንቲስቶች ይህን ብሎኛል የሚሉ ሰምቼ አላውቅም። አንዱ ትልቁ ነገር ተማሪዎች በፍቃዳቸው የሚገቡበት ወላጆች የአድቬንቲስት ትምህርት ቤት ፕሪንሲፕልን ተከትለው የሚያስገቡበት ልጆቻችን ጥሩ ይማራሉ ከማሰቡ ብቻ ሳይሆን የሌሎችን ሃይማኖት እኔ እስከ መቻ ድረስ ዛ የተማርኩት እና አንድም ቀን ትምህርት ቤት ውስጥ ኦርቶዶክስ ይሄ ነው ሙስሊም ነው ተቋሾ የሰማሁበት ጊዜ አላስታውስም። ያንን ያደረጉት የሌላውን ሃይማኖት ላለመከተል፣ አንድም እዛ ውስጥ የሚማሩ ተማሪዎች ከተለያየ የኢትዮጵያ ክፍል ከተለያየ ሃይማኖት ስለሚመጡ ተማሪዎች በራሳቸው ወደው ተምሮ የሚጠመቁ ሰዎች አሉ። አንድ ትልቁ ኳሊቲ መቼ የት እንናገራለን የሚለውን ነው። የምናውቀውን ሁሉ እኮ አንዘረግፍም። ሶ ምናልባት ትምህርት ቤት ውስጥ ኦርቶዶክስ ይሄ ነው አድቬንቲስት ብቻ የሚወራ ቢሆን ብዙ ተማሪዎች ጌታ ኢየሱስን አያገኙም በእርግጠኛ ነኝ። ምናልባት የምታውቋቸው ሰዎች ካላችሁ እራሳችሁም እዛ ተምራችሁ የተለወጣችሁ ሰዎች የምታውቁ ካላችሁ ብዙዎች እዛም ነው የሚለወጡ ቤተሰቦቻቸውን አድቬንቲስት ያደረጉ ሰዎች አሉ። አሁን የምንላቸው ነገሮች ሁሉ ፓስተርም ጥሩ አድርጎ እንዳስቀመጠው ያ ቢሆን ኖሮ ልጆች ይጠላሉ። ከወጣንም በኋላ ሃይማኖታቸውን ሳይለቁ ያገኘኋቸው ተማሪዎች አሉና የእናንተ ትምህርት እንወደዋለን። ከወጣን በኋላ ብዙ ሰዎች እንደ ጥሩ ያዩታልና ስንናገር ለማን ነው የምንናገረው? መቼ ነው የምንናገረው? ነገር ወሳኝ ነው። አንዳንድ ብዙ አይታቸው ከሆነ ያው ስም ባንጠራም ብዙ ጊዜ በተለይ ኦርቶዶክስና ፕሮቴስታንት አንድ ከሚጣሉበት ተነስተው መስጊድ ሄደን መስጊድ ገብተን መመስከር ነው። ኦርቶዶክስ ቤተክርስቲያን ሄደን እነሱ ጋር ሄደን መመስከር ነው። ይሄ ትክክለኛ ያልሆነ ቦታውን ጊዜውን ያልመጠነ ነው። ሰዎች በራሳቸው ልዩነትን ይመለከታሉ። ምንም ጥያቄ የለውም። ኢቨን እኔ ከአዲስ አበባ ትንሽ ለስራ ወጣ ብዬ በምሰራበት ጊዜ የአከራዩን ሰዎች ሙስሊሞች ነበሩ። ኦርቶዶክስ የራሳቸውን ሳሎን አከራይተውናል። እኛ የእነሱ ሃይማኖት እንዳሉ ግን ያሉን ነገር ምንድን ነው? የእናንተን ሃይማኖት እንወደዋለን፣ እናንተ አትጮሁ፣ ምን አትሉም፣ አትሳደቡም ይሉን ነበር። ራሳቸው እኛ ነግረናቸው አይደለም። ለራሱ አሁን የምናየው ልክ ፓስተር እንደተናገረው አሁን ብዙ አድቬንቲስቶች ካለመረዳት እንዳለው ፓስተር እንደተናገረው 2 ሚሊዮን የሚሉ በደንብ ያልተረዱ ወንጌል ለመስበክ ነው እንጂ መቼና እንዴት መናገር ካለብን ቦታውን ከምረትን ሰዎች ጥያቄ ፈጥም ይጠይቃሉ። ራሳቸው እኛ ጆሮ ጌጥ ባለማድረጋችን የተለየ ነገር ማለት ራሳቸውም ጠይቁት። አሁን እኮ ብዙ መጽሐፍ የሚያሰራጩ ወንጌላውያን አድቬንቲስቶች ካያችሁ ብዙዎች የኦርቶዶክስ ቄሶች መጥተው መጽሐፍ ተቀብለው ምን አለ ድሮ የእናንተን ብናቁሎ ይቀበላሉ። ጤና አይታችሁ ከሆነ ብዙ ጊዜ ኢትዮጵያ ኮንፈረንስ ይዘጋጃል እና ሴሚናር ሲዘጋጅ ለጤና ያስተምሯቸውና ብዙ ሰዎች ይሄን አርጉ ቸርች ግቡ አይላቸው። ለምን ግቡ አይሉንም? ለምን እንደ ፕሮቴስታንት የማይሉ ብለው ራሳቸውን ቸርች ቢገቡት በእውነት ይሄን ማየት ከቻለ ምን ማለት ነው? ራሱ ስራው ነው የመሰክረው እንጂ ደን በቃ ስናገኝ ሰው ኦርቶዶክስ ቤተክርስቲያን ገብተን ና ያድንሃል ሙስሊም ቤተ መስጊድ ገብተን ካስተት ነው። ኢየሱስም እኮ እንደዛ አላደረገም። ሰዎች የራሳቸው ጥያቄ ይፈጥራሉ። ለማን እንዴት መቼ የሚለው ወሳኝነት አለው። ሁለተኛ እኛ ጀጅ የማድረግ ነገር የለንም። ነገር ግን ሰዎች ልዩነታችንን ሲያዩ እኔ አድቬንቲስት ከሆንኩ ሌላ ሰው ፕሮቴስታንት ከሆነ ሰው ያያሉ። አንድ ጓደኛ ምስክርነት ስራ ሰራ ያልኳል ለወሳችን ሙያታችን ካዩ ይናገራሉ ቀዳሜ ግን እኛ ምንሰራ ከሆነ ነርስ ከሆነ ያ ሙያቀም ቀዳሜ ምንሰራ ከሆነ ለዮች ምንሰሩ ከሆነ what's the difference እኛ ግን ቀዳሜ አንቀልም ብለን ብሩን ተሰን ስንወጣ ለምንድን ነው ሰው 1000 ብር እየተከፈለ ለምን ቀዳሜ ይጠይቃሉ ከዛ ራሳችን ለምን እንደማስተው ይሄ ስለሆነ ነው ይሄን ማድረግ መቻል ነው እንጂ እንደውም መች የሚናገሩ ያል መጽሐፍ ቅዱስም ሰንበት ትምህርትም ዘዝሮ ያስቀምጣልና ስንናገር ምን ቀርባቸው ሰዎች ነው መጀመሪያ ምን ጀምረው ዝም ብለን እንሰብከውም ትክክል አይደለም ስለዩነታ ችን በራሱ ይናገራል ዛሬ ብዙ ኢትዮጵያ በተሄዱ አድቬንቲስቶች የሚሆኑት የልዩነታችን አይተኑ ለዘመናትም ብዙ አድቬንስ እንደላወጣጮች በጊዜ አላስተውስም ነገር ግን መጻፎችን በመስጠት ረጋ ብሎ ነጻዎችን በማስተማር ረጋ በማለት ነው የሚሰራውና ያንን ከተረዳን እግዚአብሔር ራሱ ምሪትን ይሰጣል መንፈስ ቅዱስም እኮ ይሰጣል ኢቭን ኦርቶዶክስ ቤተክርስቲያን እንደመስበክ ካለብን ሙስሊም መስጊድ ላይ ስለዚህ መስበክ ካለብን ሪስክ ወስደን ተደባደበን አይደለም ነገር ግን ቀስ ብሎ መንፈስ ቅዱስ ይመራ ራሳቸው ያስገባሉ የሚለውን ሐሳብ ለማስጨመር ነው አመሰግናለሁ ፓስተር
ጥሩ በጣም ጥሩ ነው እግዚአብሔርን እናመሰግናለን ጥሩ ጥሩ
ታቦት
የወጡን አቤት
የመታሰቢያ ጥቅስ የመታሰቢያ ጥቅስን ተመልሰን ስንመለከተው ይሄን ነው የሚናገረው የመታሰቢያ ጥቅስ ብዙ ጊዜ ትምህርቱን በአጠቃላይ የሳምንቱን ትምህርት ጠቅለል አድርጎ የሚይዝ በዚያ ላይ የሚያጠነጥን ነው ትምህርቱ ሳምንቱ ሙሉ ስናስበው እና የደከመውን በቃል እንዴት እንደምደግፍ ይላል ሲጀምር የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል ይላል ከዚያ እንዴት ነው ይሆናል ያ የሚሆነው ቀጥሎ ያለውን ቃል ስናል ማለዳ ያነቃኛል እንደ ተማሪዎችም ተሰማ ዘንድ ጆሮዬን ያነቃቃል የሚል ሐሳብ አለና ቀደም አንተ ነክረው ነበር መንፈስ ቅዱስ እኛን እንዲሰራንና እንዲያበጀን አንደበታችንን መንፈሳችንን አይምሯችን ሁሉን እንዲቆጣጠርና ኢየሱ አእቃ እንዲሆን ኢየሱ መገልገያ እንዲሆን ስንፈቅድለት የምንናገረውን ሁሉ በጊዜው ይሰጠናል። ጌታ ኢየሱስ የተናገረው ቃል አለ አይደል? ለጥያቄ በቀረባችሁ ጊዜ በፈተና ስለ እምነታችሁ ልትገልጹ ያን ጊዜ የምትናገሩትን አትጨነቁ የሚናገረው የአባታችሁ መንፈስ ነው ሲል እኮ ይናገራል ይሰጠ ተስፋ አለው። እና ያ በርግጥ ከባድ የሆነ ፈተና ሲያጋጥመን ነው ግን ሁል ጊዜ በማያምኑት የደከመውን ነው የሚለው የደከመው ማን ነው ያላመነ ሊሆን ይችላል በቤተ ክርስቲያንም ያለ የደከመ ሊሆን ይችላል ለሁለቱም ያገለግላልና የመንፈስ ቅዱስ ስራ ነው እኛ የሰውን ጥበብና የሰውን ልምምድ በማድረግ ይሄ ይበጃል ይሄ አይበጅም የሚለውን ከስጋ ተነስተን የምናደርገው ነገር ሊሆን አይችልም። መንፈስ ቅዱስ ነው መምራት ያለበት። ደቀ መዛሙርት እኮ ቅድም ተነግሯል። መጀመሪያ ከጌታ ጋር በቀረቡ ጊዜ በመጡ ጊዜ ስለ ስጋ ነበር የሚያስቡት። እነሱ ባለስልጣናት ሊሆኑ እሱ መሪያቸው ንጉስ ሊሆን እነሱ እንደራሴዎች ሊሆኑ የሚጨቁኗቸው የነበሩትን እነሱን ለመበቀል የበላይ ለመሆን ስልጣናቸውን ለማሳየት ምኞት ነበራቸው። ነገር ግን አይናቸው የተከፈተው መንፈስ ቅዱስ ተወረደላቸው በኋላ መናገርም የሚገባቸውን በወቅቱ ይናገሩ ዘንድ የሰጣቸው እሱ ነበር። እንደዚህ እንዴት ናቸው ትምህርት ያልተማሩ እንደሆኑ አወቁ ግን ከክርስቶስ ጋር እንደነበሩ አወቋቸው ይላል። ከክርስቶስ ጋር መሆን እንግዲህ የክርስቶስን ባህሪ የክርስቶስን ልብ መውረስ ማለት ነው። እናሱን ስንመስል የሱን ቃል መናገር እንችላለን። እሱ የሄደበትን መንገድ ስንከተል ነው የሱ መንገድ ብቻ ነው የሚሰራው ሌላ መንገድ የሰው መንገድ አይሰራም የሚለውን ብናሰምርበት መልካም ነው።
በጣም ጥሩ እንግዲህ ትምርታችን ዛሬ ይሄ ሰንበት ትምርቱን የምንጨርስ አይመስለኝም ግን የመጨረሰ ምክንያቱም ይሄ ነው አሁን የምንነጋገርባቸው ነገሮች ናቸው እስከመጨረሻ ድረስ ዋናውን ነው አንኳሩን ነገር ነው እየተነጋገርን ያለ ነው ስለሌሎች ኢየሱስን ስለማካፈል ስለሆነ የምንነጋገረው ጠቃሚ ሐሳቦች እየፈለቁ ነው እና ይሄንን ያሁኑን ይሄን ክፍል ለማጠቃለል ኢየሱስን ያነሳሳው ለሰዎች ያለው ፍቅርና ርህራሄ ነው አንድ የእግዚአብሔር ፍቅር በውስጣችን ከሆነ ሌሎች እንድድኑ የሚያስጨንቅ ሸክም ይፈጥራል የክርስቶስ ፍቅር ግድ ይለናል እውነተኛ ወንጌል ስርጭት ከግዴታ ሳይሆን ከፍቅር የሚመነጭ መሆን አለበት እነዚህ ሐሳቦችን ነው ይዘን የምንሄደው እግዚአብሔር ለሰው የምርጫ ነፃነት ሰጥቷል በፍቅር በግድ አይገኝም ኦኬ ኢየሱስ ሰዎችን ጋበዘ እንጂ አላስገደደም እኛም ሰዎችን በክርክር በጫና ወይም በፍርድ ሳይሆን በፍቅር በትዕግስትና በአገልግሎት ልናቀርባቸው ይገባል እና ከክርክር ይልቅ የግል ምስክርነት በጣም ይጠቅማል የግል ምስክርነት የበለጠ ይሰማል ሰዎች ከሚሰሙት ይልቅ የሚያዩት ህይወት የበለጠ ያሳምናቸዋል ሐዋርያው ጳውሎስ ብዙን ጊዜ እኔ እኮ እንዲህ ነበርኩ የድሮውን ያነሳና ክርስቶስ እንዴት አሳዳጅ የነበረውን እንዴት አድርጎ እንደለወጠው የራሱን የህይወት ምስክርነት ነው የሚናገር እና ያንን ደግሞ መካድ አይችልም ሰው እንዲህ የሆነው አንተ በአይኔ ያየሁት በአንተ ህይወት የሆነውን ሰዎች ያዩት እንዴት አድርጎ ይክዳል እና የግል ምስክርነት ያስፈልጋል የተለወጠ ህይወት የወንጌል ኃይልን በተግባር ያሳያል ወንጌል ኃይል እንዳለው ሞር የተለወጠ ህይወት ያሳያል ከኛ ክርክር ይልቅ እና ፍቅር ትህትና ትዕግስት መልካም ባህሪ ብዙውን ጊዜ ከረዥም ክርክር ይልቅ ሰዎችን ወደ ክርስቶስ ይስባሉ እና ይህን የበለጠ ኃይል አለ ውጤታማም የምንሆነው ያንን ስናደርግ ነው እንግዲህ ይህንን
ይሰማል ፓስተር ለኔ አይሰማኝ
ፓስተር በየነ ድምጽ አይሰማም
እንዴ ሚውት አድርጌ ያለው ነው በጣም የለፈለፍኩት ከምን ጀምሮ እንደተሰማ አላውቅም ለማጠቃለያ የተናገርኩት በጣም የተወሰነ ሐሳብ አለ ይሄንን
አይ ተሰምቷል ግን በኋላ በማክል
ያ እና ከክርክር ልክ ሐዋርያው ጳውሎስ የራሱን ህይወት የግሉን ህይወት ነው ከክርክር ልክ የራሱን ህይወት በመናገር እንዲህ ነበርኩ እንዲህ ሆንኩ በሚባልበት ጊዜ ሰው የግል ምስክርነትን ልክድ አይችልም የግል ምስክርነትን ልክድ አይችልም እንዴት ይክዳል በአይን የሚታይ ነገር ነው እና ስለዚህ ጌታ ኢየሱስ ሰዎችን ጋበዘ እንጂ አላስገደደም ብለናል እግዚአብሔር ለሰው ሁሉ የምርጫ ነፃነት ሰጥቷል ፍቅር በግድ አይገኝም ብለናል እኛም ሰዎችን በክርክር በጫና ወይም በፍርድ ሳይሆን በፍቅር በትዕግስትና በአገልግሎት ብቻ ልንቀርባቸው ይገባል ተባብለናል ሰዎች ከሚሰሙት ይልቅ የሚያዩት ህይወት ይበልጥ ያሳምናቸዋል ብለናል የተለወጠ ህይወት የወንጌል ኃይልን በተግባር ያሳያል የበለጠ ያሳያል ፍቅር ትህትና ትዕግስትና መልካም ባህሪ ብዙም ጊዜ ከረዥም ክርክር ይልቅ ሰዎችን ወደ ክርስቶስ ይስባሉ እንደው እውነት አመት ሙሉ ከምትከራከር ኑረ ትንሽ ብታሳያቸው ይበልጣል እና ብዙ የምናተርፈው ነገር የለም መንቸካ በመሆን በመድረክ ብዙ የምናጠርፈው ነገር የለም በፍቅር ግን እነተን እነተን በፍቅር እንናገር ይላል እንደዛ ይፈራል ጥሩ ኢየሱስን ለማካፈል ጠቃሚ ምክሮች ይላል እዚህ በጣም የቴዎሎጂ ተማሪዎቻቸውን በሚያስተምሩበት መንገድ ነው ይሄን ትምህርት ያቀርቡ ያሉት እግዚአብሔር ይባርካቸው ሁላችንንም ፓስተሮች ያርጉ ነው እነዚህ ሰዎች እና ምንድነው ጠቃሚ ምክሮች እዛ በእንትን መልክ አስቀምጧቸዋል ጻፊው አንድን ሰው ይታወቁና በጊዜ ሂደት ጓደኝነት ይገንቡ ይላል አንድ ሰው መጣውት ሰላም በሰላም ታይጀምራል ማለት ነው ያንተ ከዛ ጓደኝነት መገንባት ጥሩ ስሜት ደግነት እና በእነሱ ላይ ያለ እውነተኛ ፍላጎት ወይም እንደው አንተ በእነሱ ትኩረት እንደምትሰጣቸው ማሳየት እንዲህ ወደ እግዚአብሔር እንድትሳቡ ይረዳቸዋል ማለት ነውና ጓደኛ በመሆን ወዳጅ በመሆን ማለት ነው ሌላው ምክር ብሎ ያቀረበው መንፈስ ቅዱስ በሰውየው ልብ ውስጥ እንዲፈራ ጸልይ ቀድም እንዳልነው መንፈስ ቅዱስ በእናንተ በወረደ ጊዜ ኃይል ትቀበላላችሁ ያ ኃይል ደማነት ነው ብያችሁ አንዳንዴ ዳይናሚክ ሰው ነው የምንለውም ከዛ ነው የመጣው ዳይናማይት የሚባልም ከዛ ነው የመጣው ዱናሚት ኃይል አለው መንፈስ ቅዱስ ልብን የሚሰብር ኃይል ጴጥሮስ ከሰበከ በኋላ በሐዋርያት ሥራ 2:37 ላይ ወንድሞች ሆይ ታዲያ ምን እናድርግ ወንድሞች ሆይ ምን እናድርግ የሚሉት መንፈስ ቅዱስ ወደ ልባቸው ገብቶ ሶጋቸው ተወጉ ነው የሚለው ትሪክ አንድ እንደው ቃሉ እንደዛ ነው ወጋቸው ነው የሚለው አንዳንድ ዝጉም ነካቸውላል አንዳንድ ወጋቸው ልክ በጦር እንደሚወጋ መቋቋም አልቻሉምና ወንድሞች ምን እናድርግ ብለው ጠየቋቸው ባሉ እንግዲህ ንሳግቡና ተጠመቁ አላቸው መንገዱን ነገራቸውና መንፈስ ቅዱስ በሰውየው ልብ ውስጥ እንዲሰራ ጸልየ ትልቁ ነገር ነው እና ከነሱ ጋር ለመግባባት ትክክለኛ ድሎችን ለማግኘት ጸልይ ትልቁ ነገር እሱ እንደታል መጸለይ ና ስለራሱ እምነት መነጋገር ወይም ለነሱ ለመጸለይ ተፈጥሯዊ መንገዶችን ይፈልጉ እግዚአብሔር ባከራረቦ ድፍረትና ገንዘብን እንድትሰጡ ትጸልዩ አድፍን ጓደኛውን ከቤተክርስቲያኑና ከሌሎች ጋር ለማገናኘት መንገዶችን ይፈልጉ በዚህም ከቤተክርስቲያን ማህበረሰብ ጋር ይለማመዱ ማህበራዊ ወይም ትንሽ ቡድን የመጽሐፍ ቅዱስ ጥናት ጥሩ ቀጣይ እርምጃ ነው ይላልና አድፍ ጓደኛው ሊኖረው ስለሚችለው ልዩ ፍላጎቶች ወይም ጥያቄዎች ይፈልጉና መጽሐፍ ቅዱስ በሕይወታችን ውስጥ እንዴት ማጽናኛ ምክርና መመሪያ እንደሚሰጥ ለማሳየት እድል ይፈልጉ ይላልና እነዚህ በጣም ግሩም የሆኑ ምክሮች ናቸው ሌላ በዚህ ላይፍ ኢየሱስን ለመካፈል የሚጠቅሙ ምክሮች በሚለው ላይ ተጨማሪ ሐሳብ ያለው አለ
እኔ ምሽክነት ተራሴ ሳይሆን ሆነ ደልማ ምቶም
ጥሩ ይናገሩ
ሃሎ ሃሎ አሁን ጥሩ ነው ይሰማል
አዎ ይሰማል
እንዳብር ስጠለኝ በግድ መናገር ያለብኝ አለና እግዚአብሔር ድንቅ ስራ እየሰራ ምናልባት ከዚህ በፊት ሌላ ሰው ነግሯችሁ እንደሆነ አላውቅም እንጂ ድምፁን አልሰማሁም ወንድሜ ካላ ምስክርነት ያውቃል ወንድም ፓስተር ካለ ምናልባት ከኔ በላይ የኔ ጎረቤት ስለሆንኩ ነው እሱም ያውቃል ታፈሳ የሚባል በጣም የመጀመሪያ አድቬንቲስ ገና ዋሳ ሲገባ በደም መጀመሪያ ነበረ ሰው ነበረና ከዚህ ከኦርቶዶክስ ቤተክርስቲያን ብቻ ሳይሆን መጥፎ ብዙ መተት የሚሰሩ ቤተሰቦች ነው ምስቴ ያገባ ከዛ ሃይማኖቱን ቀየረና ብዙ ልጆች ወልዶ ልጆቹ ኦርቶዶክስ ነው ዶክተሮች ሆነዋል ብዙ ደረጃ ደርሶ ኖሯል ጎረቤታችን ነው በጣም የሚያሳዝነው ይሰማል እሱ ምናልባት ቢነግር ከኔ የበለጠውን ሲመጣ የበለጠውን ምስክርነት የእሷን ነግሮኝና እኔ እዚህ አሜሪካ ከመጣሁም በኋላ የእሷን ምስክርነት ነግሮኝ ነበረና አሁን የበለጠ በጣም የሚያስደንቅ ነገር ሊነግራችሁ ነው ምክንያቱም ጓደኛዬ በራፍ ላይ ቤት አላቸው ብዙ ነገር አምጥቶ ይጥሉባታል ብዙ ፈተና ያለፈች ሴት ናት እግዚአብሔርን አሚና ዛሬ ለሌሎች በረከት ሆነች ለልጆቿም በረከት የሆነች ሴት ናት በኋላ ከቤቷ ተባራ ልጆች እናት ወልዳ እምነትሽን ካጂ ተብላ ስድስት ልጆቿን ጥላ ወጣ እየዞረች እየኖረች ትንሽ ነገር ሰልባጆች እየሸጠችም ዝም ብላ ትጸልያለች አጥር ስር መጣ ሲደበድባትም መጣ ትጸልያለች እየጸለች ሁሉም የሚያውቅ ነው ምናልባት እዚህ ያዋሳ ሰው ካለ አላውቅም እንጂ እና በጣም ትጸልያለች በጣም ነው የምትጸልየው ጸሎት ቤት ሰው ህዝቡ ሰፈር ዞሮ ሲጸልይ እሷ ራቁቷን በመሬት ተኝታ ነው የምትጸልየው ያ የጠፋባት ልጅ በዛ ጸሎቷ ላይ ባልየው ከቤት አባረራት ቢያባርራት ባለችበትም ለሱም ትጸልያለች በአጥር ደግሞ ገርሳ አምጥታ ለልጆቿ ታቀብላለች ለሱም ትሰጣለች አይ ልጁ እኮ ለአባታችሁ ያውና የገዛውን ጋቢ ስጡለት ይህ ልጄ ያውና ፍራሽ ገዝቶ አምጥቶ ያውና አስገቡ ብሎ ነበረ አባታቸው አስገባኝም ይኸውና ይህን ፍራሽ አስገቡ ለአባታችሁ አልጋው ላይ ቀይሩለት ትላለች ያላለውን ያ ሁሉ የምታደርገው ራሷ ናት የምታ ልጆቹ ይህን አደርጉ እንዲህ ስትል መጨረሻ ላይ እችን ሴት ምን ላርግ አለ የለፈችበት ቤት ይህ ሁሉ ስድስት ልጅ ወልዳ ውጭ ከምትል ቤቷ ትግባንቴን አትፈልግም ብቻ ነው እኔ ያልኩት ጌታን ይመናል አልኩም ባለዋል እና እሷ ግን በቃ በቤት ዝም ብላ ቢደበድባትም ትጸልያለች ጸሎት ማታ ጸሎት ስትሄድም ትጸልያለች ሰው ይሄ በጣም የሚደነቅ ከኦርቶዶክስ ቤተክርስቲያን የመጣች ነው በጸሎት ነው መጀመሪያም የወለደችው ታሪኩ ፈረንጅ ቢሆን መጽሐፍ ይጽፋል እግዚአብሔር ስሙ የተመሰገነውን ሀያላን እያል እግዚአብሔር ዛሬ አዋሳ ቤተክርስቲያን ውስጥ እቺ ሴት ጎረቤት ያንን ያምነው የሚካዳውን ሰውዬ መተት የሚጥል ዶሮ የሚጥል ማታ መቶ ቤቷን የሚያዘርፉትን የነዛን መልሳ ይኸው አመት አልሞላ እንደሆነ አላውቅም እነዛ ሰዎች ዛሬ ብዙ ሺህ ህዝብ ጌታን እንዲያምን አድርጋለች እሷ እሱ ሲሞት ብቻዋን ህዝቡን ጠርታ ብዙዎቹ ያውቃሉና እኔ ከእኔም ከሚያወራው በላይ ነገር አድርጋ ቤተሰቡን ሁሉ ወደ እግዚአብሔር እንዲመጣ አደረገች እና በእሷ እምነት ባልዮ ሁሉ አይ እሷንማ አልችላትም እንግዲህ ትያባቡ አንቺ ቤት ጸሎት ስትሄድ ከሶስት ሰዓት በላይ እንዳትቆይ በር አልከፍትላትም አለ እና ትሄድና ትጸልይ ብሎ ነው ለእኔ ነገሩ ይሄ ነው ጆሮዋ የሚሰማ ይባሏል ከዛ በኋላ ጸሎት ስትሄድ መሬት እየተኘች ደርግ ጊዜ የጠፋ ልጇን አግኝታለች ይሄ አንደኛ የእግዚአብሔር የሰራ ታሪክ ድንቅ ነው ሁለተኛ ጊዜ ደግሞ ከዚህ ድረስ እግዚአብሔር ረዳና
በኋላ መናገር ይችላሉ በዳኒ መዝሙር ሰዓት ላይ
እንግዲህ ሌላውንም ሳነካ እንዳናምስ ቀጥሎ ያለውን ትንሽ ብነካካ ደስ ይለኛል። ቀጥሎ ያለው ተንከራታችሁ ልጅ የሚለውን ክፍል በምንመለከትበት ጊዜ ዛዳችን ስለሄደ ሁሉን ማንሳት አልችልም። ይሄኛው ክፍል የተወሰደው ከሆሴዕ 7:4 17 እንደገና 7 ከኤርሚያስ 31 18 እስከ 20 እና ከነዚህ የምንማረው ትምህርት አለ። ከሆሴዕ 4 ከኤርሚያስ 31 18 እስከ 20 ምን እንማራለን በሚለው ላይ ብንነጋገር ይሻላል። ሁሉን እንትን ከምንል እነዚህ ክፍሎች እግዚአብሔር ከመንገዱ የራቀውን ሰው ቢገስጽም ፍቅሩ እንደማያቋርጥ ያሳያሉ። እና በሆሴዕ 4 17 ላይ ኤፍሬም ከጣዖታቱ ጋር ተጣብቆ መኖሩን ይገልጻል። ኤፍሬም ሲባል ነገዱ ነው ማለት ነው። ከጣዖታቱ ጋር መጣበቁን እንመለከታለን። ይህም የኃጢአት አደገኛነትን ያሳያል። ነገር ግን በሆሴዕ 7 ህዝቡ ባለመመለሱ እግዚአብሔር እንደሚያዝን እንጂ በመጥፋታቸው እንደማይደሰት እናያለን። እግዚአብሔር አይደሰትም በሰዎች መጥፋት እንደሚያዝን ነምና እንዴ ነገርኳችሁ ኮምቢ አላችሁ ጥፉ እሰይ አይልም እጁን አጣምሮ ቆሞና ያዝና። በኤርሚያስ 31 18 እስከ 20 ያለውን ደግሞ ስናነብ ኤፍሬም በንስሐ ወደ እግዚአብሔር ሲመለስ እግዚአብሔር የተወደደ ልጄ ነው ብሎ በርህራሄ እንደሚቀበለው ደግሞ ይገልጻል። ይህ እግዚአብሔር የጠፋውን ለማጥፋት ሳይሆን ለመመለስና ለማዳን እንደሚፈልግ ይህንን ነው የሚያስተምረን። ፍርዱ ሁልጊዜ ከምሕረት ጋር የተያዘ ነው። ዓላማውም ንስሐንና በንስሐ ሰዎችን ማምጣት ነው። ስለዚህ አንድ ሰው ከጌታ ስርቅ የቤተሰቡና የቤተ ክርስቲያኑ ምላሽ የክርስቶስን ልብ ማንጸባረቅ አለበት። ወላጆች አሁን ያዝናሉ። ምንድን ነው ለዚህ ልጅ እጁን ይዤ ትምህርት ቤት ወሰድኩት፣ ቤተ ክርስቲያን ወሰድኩት፣ ሰንበት ትምህርት ክፍል ወሰድኩት፣ መከርኩት፣ እንዲህ አይነት ቤት ነው ያደገው ምንድን ነው ብለው መበሳጨት ይኖራል። እንደፈለግነው በማይሆንበት ጊዜ ግን ያም ሆኖ አንኮንዲሽናል የሆነ ፍቅር ልናሳይ ልንጸልይለት ይገባል። እግዚአብሔር በእኛ ተስፋ አልቆረጠም። በኃጢአተኞች ተስፋ አይቆርጥም እና ከቤተሰቡም ይሁን ከቤተ ክርስቲያን የክርስቶስ አይነት ምላሽ ልንጸባረቅ ይገባል። ለዛ ምናልባት አሽሽ ለሚወስድ ልጅ፣ ምናልባት ለሚያጨት ልጅ፣ ምናልባት ቤት ለቆ ለሄደ ልጅ ያንን ምንም እኛ የምናውቀው ነገር የለም። ጌታ በራሱ ጊዜ መልሶ ሰው ሊያደርገው ስለሚችል ከመኮነን ይልቅ በፍቅር ሊቀርቡት፣ በትዕግስት ልታገሱት፣ በጸሎት ልሸከሙት ይገባል። ልሸከሙት ይገባል። እስከ መቼ ድረስ ነው የሚሸከመው? እሱን የሚሸከምበት ጫንቃ ምንም የለኝም ልንል አይገባም። ትዕግስታችን ሊያልቅ አይገባም። ፍርድና መግፋት ብዙን ጊዜ ሰውን ከእግዚአብሔር የበለጠ ያርቀዋል። ፍቅር ግን ልብን ይከፍታል። ትዕግስት ሰውን ይለውጣል ይለውጣል። ስለዚህ ቤተ ክርስቲያን የመመለሻ ቦታ እንጂ የመክፊያ ቦታ መሆን የለባት። የመመለሻ ቦታ እንጂ የመክፊያ ቦታ መሆን የለባት። አንዳንዴ ቤቱ ይጽዳ ቤቱ ይጽዳ የሚባልበት በተደጋጋሚ ይህንን ቤት እንደው የሆነ ሰው ቤቱን ያቆሸሸ አንድ ያለ ይመስል እና በቃ ቤቱን ያቆሸሹ ነገለን ነገለን ናቸው የሚባልበት ጊዜ አለ። ይሄ ቤተክርስቲያን የምትወስደውን ዲስፕሊን አለ፣ ህጉን ተከትላ እሱ አይሁን እያልኩ አይደለም። እሱ ግን ዲስፕሊን እንኳን ብታደርገው እስቲል ፍቅሩ መከታተሉ ስለዛ ሰው መጸለዩ ለማምጣት እንጂ ለማባረር አይደለም። ሰዓታችን ባልቅ ኑሮ ብዙም እናወራው ነገር አለ። ነገር ግን ብዙ አውርተናል፣ የቀረን የምንለው የለም። እንደው አንድ ነገር አሳጥር እናገራለሁ የሚል ጠቃሚ መሸኛ ቃል የሚነግረን ሰው ካለ እቀበላለሁ። ለዚህ ለልጆች ኮብልለው ስለሚሄዱት ልጆች የሐሙሱ ላይ በጣም ቆንጆ ክፍል አለ። ከዘካርያስ የተወሰደው እና እንትናችን ሄዷል፣ ሰዓታችን አልቋል። ግን በሁለትና ሶስት ደቂቃዎች አሳጥሮ ትምህርቱን እኔ በዚህ አጠቃላለሁ ይሄ ነው የሚል ካለ ይቀበላል።
ወንድሜ ፓስተር በየነ
በየነ
አቤት።
የሚገባ እንትን አለ።
ምክንያቱም
አይደለንም እግዚአብሔር አምላክ በእውነቱ መማር የሚገባን ነገር ሁሉ እያስተማረን ነው። እኛም እንደዛ መሆን እንፈልጋለን፣ መሆን ግን አልቻንም። የኋለኛ ዘና ይምጣና እግዚአብሔር ለውጦን እንደነ ሳምራዊ ሴት እንደነ ሐዋርያት እኛም ተለውጠን ህዝባችን እንድንለውጥ የእግዚአብሔር መንፈስ ቅዱስ ይርዳን። ያለ መንፈስ ቅዱስ ሁሉም ሐዋርያት በነበሩ ጊዜ ያየነው ነው። ስለዚህ የእኛም እንዲለውጠን ፍቅር እንዲሰጠን የሰው የጌታ ኢየሱስ ፍቅር እንድናስተውል እግዚአብሔር እንዲረዳን መንፈስ ቅዱስ እንዲልክልን እንጸልይ። የሰማነው ቃል እግዚአብሔር ይባርክልን። እግዚአብሔር ሁላችን ይባርካችሁ።
አሜን። እዘጋለሁ። ገና እንድናገራለሁ የሚል ካለ አይቅርብኝ የሚል ካለ አንድ ደቂቃ ሰጠዋለሁ። አሁንም ጋሽ በቀለ በጣም ቆንጆ አድርገን የተናገርከው አጠር ያለ በጣም ጠቃሚ ሀሳብ የተናገርከው ጌታ ይባርክ። ጥሩ ፕሮግራሙን መልሼ ለፕሮግራም ፕሮግራም መሪዋ ፕሮግራሙን እንድትቀበለኝ ጠይቃለሁ።
አሜን። እግዚአብሔር ይስጥልኝ። እግዚአብሔር ይባርክ ፓስተር በየነ፣ በጣም ግሩም አድርገህ ስላስተማርከን ቅዱስ መንፈስ ቅዱስ ስለረዳህ እጅግ አድርጌ አምላኬን አመሰግናለሁ። በእውነት በጣም ትልቅ ትምህርት ነው የተማርነው፣ እንዴት አድርገን ደቀ መዛሙርት መሆን እንደምንችል ትልቅ ትምህርት ነው። እኔ በጣም ተባርኬበታለሁ። ሁላችሁም እንደተባረካችሁ እና ክርስቶስ በፍቅር እንደጠራ እኛም በፍቅር እንድንመላለስ ሌሎችንም ሰዎች በፍቅር ወደ እግዚአብሔር ቤት መጥራት እንድንችል እግዚአብሔር ሁላችንም ይርዳን። ከይቅርታ ጋር ወይዘሮ አበበች ስላቋረጥኩት በጣም ይቅርታ፣ ጊዜ ስለማይበቃ ነው። በኋላ ላይ በዳኒ ፕሮግራም ላይ በዛን ጊዜ መናገር ይችላሉ። የቀረው ይህንን ለመናገር ነው።
ኧረ ችግር የለ፣ ልክ ናችሁ። ኧረ ምንም አላጠፋሽም፣ ትክክል ነው። ምንም ችግር የለም። አምን አንደዋቋለሁ ምንም ችግር የለም። ታሪኩ ብዙ ኦርቶዶክስ ቤት ነው። ቤተሰብ ስለማተመለሰ በፍቅር እንደያዘች ሴት ነበረ ሊያወራ። አሁን ያው ሌላ ጊዜ ይወራል። አላጠፋሽም፣ ትክክል ነው።
እሺ፣ እንግዲህ ሌላም ጊዜ ሰንበት ትምህርት ላይ አጠር አጠር እያደረግን ብናቀርብ ሀሳባችንን ለሚያቀርበውም ሰው እንትን ይለዋል እና ለዛ ነው። እግዚአብሔር ይስጥልኝ። አሁን የሻሎም ቴሌኮንፈረንስ መዘምራ እንደገና በመዝሙር ይቀርባሉ። እግዚአብሔር ይባርካቸው።
አሜን። እግዚአብሔርን እጅግ አድርገን እናመሰግናለን ስለነበረን የውይይት ጊዜ። ፓስተር እግዚአብሔር ይባርክ ስላወያየህን። አሁን የወንድማችን ደረጀ ኩራባቸውን መዝሙር መንገዱን አሳየኝ የሚለውን እንዘምራለን ለጌታ ክብር።
መንገዱን አሳየኝ ቸር እረኛዬ፣ መንታው ሲያሳስተኝ ሲቸግረኝ፣ ቀድመህ ምራኝ ኢየሱስ እረኛዬ። ምርኩዝ ሁነኝ የምትመራ ጽልመት ድንግዝግዝ ሲገጥመኝ ከድቅድቅ ጨለማ መንገዱን አሳየኝ ቸር እረኛዬ መንታው ሲያሳስተኝ ሲቸግረኝ ቀድመ ምራኝ የሱስ እረኛዬ።
ባስፈሪው ሸለቆ ውሳልፍ ደግነት ፍቅርህ ይምራኝ እንደ ቃልህ እንድቀና ቸር ኢየሱስ ቀድሰኝና መንገዱን አሳየኝ ቸር እረኛዬ መንታው ሲያሳስተኝ ሲቸግረኝ ቀድመ ምራኝ ኢየሱስ እረኛዬ።
የደካምነት ምልክት የመውደቅ መነሳት ይወት እንዳልሮጥ ነው ያደረገ እጆቼን ያዝና ምራኝ መንገዱን አሳየኝ ቸር እረኛዬ መንታው ሲያሳስተኝ ሲቸግረኝ ቀድመህ ምራኝ ኢየሱስ እረኛዬ።
የደካምነት ምልክት የመውደቅ መነሳት ሕይወት እንዳሮጥ ነው ያደረገኝ እጆቼን ያዝና ምራኝ መንገዱን አሳየኝ ቸር እረኛዬ መንታው ሲያሳስተኝ ሲቸግረኝ ቀድመህ ምራኝ ኢየሱስ እረኛዬ። ቀድመህ ምራኝ ኢየሱስ እረኛዬ።
አሜን አሜን። እግዚአብሔር ይባርካችሁ። እህቴ መዓዛ፣ እህቴ ትዕግስት፣ ባንቺ ህይወት በጣም ግሩም ዘማሪዎች። እግዚአብሔር ጸጋውን ያብዛላችሁ። ደጋግማችሁ ዘምሩልን። እንወዳችኋለን። ተባረኩ። እግዚአብሔርን እጅግ አድርገን እናመሰግናለን ስለነበረን ግሩም የሆነ የሰንበት ትምህርት። ብዙ ተምረናል። ብዙ ደግሞ ማስተዋልና ጥበብ መንፈስ ቅዱስ እንዲሰጠን ጸሎቴና ምኞቴ ነው። ዛሬ የተቀዳ ቁጥራችን የሚሆነው 7250 ነው። የተቀዳውን ለማዳመጥ እንግዶች ካላችሁ 6054754986 አክሰስ ኮዱ 712861 ፓውንድን በማስገባት የተቀዳውን ማዳመጥ ይቻላል። ሻሎም ዓለም አቀፍ ሳምንቱን ሁሉ አገልግሎት አለን። በማለዳው ጠዋት ከ6-7፣ በምሳ ሰዓት ከ12-1፣ በማታው እንዳሁኑ ከ8-10። ይህ ሁሉ የሚሆነው በኢስተር አቆጣጠር ነው። በወር አንድ ጊዜ የጾም ጸሎት አለን። ሮብ ሮብ የጾም ጸሎት አለን። በዚህ ሁሉ የእግዚአብሔር ቅዱስ መንፈስ አብሮን እንዲሆን በምንችለው ሁሉ እግዚአብሔርን እያከበርን ማገልገል እንችላለን እና ሁላችንም ለአገልግሎት ተጠርተናል። በምንችለው ሁሉ እናገልግል። እግዚአብሔር ይባርካችሁ። አሁን የሁላችንን ጸሎት አደራ ይዘው አባታችን ወንድማችን ጋሽ በቄ በእግዚአብሔር ዙፋን ፊት ያቀርቡናል። ከዛ በኋላ ወንድማችን ዳኒ የመዝሙር የምስጋና ጊዜ ይዞ ይቀርባል እንዳትወጡ። እሺ ያስበይ
አሎ
እሺ እግዚአብሔር ይመስገን
አሜን። የምትወደን አባታችን እግዚአብሔር ሰማኛለህልን መስገን እንመሰግንሃለን ጌታ ሆይ። ሳምንቱን በሙሉ በመሰከነ በቸርነት ተጠብቀን ዛሬንም ተጠብቀን አንድ ላይ የከበረው ቃል ስላስተማርከን ለመከርከን ስለገሰጸንም እግዚአብሔር ሆይ እንመሰግን እና ከብርሃለን። ቅዱስ እግዚአብሔር አብ ቅዱስ እግዚአብሔር ወልድ ቅዱስ እግዚአብሔር መንፈስ ቅዱስ አንድ አምላክ በጌታ በኢየሱስ ክርስቶስ ስም ወረን ምስጋናን ስግደትን አምልኮን ውዳሴን በረከት ወለንተ ነው የሚገባ ስለሆነ ፈጣሪ ስለሆንክ አዳኝ ስለሆንክ ዙፋን በምስጋና የተሞላ የኛ ጌታ ተመስገን ተመስገን። ግሩም ድንቅ አድርገህ የሰራህን በሕይወት ዘመናችን የመራህን የጠበቅከን ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣህን እግዚአብሔር ሆይ እናመሰግንሃለን እናከብርሃለን እንወድሃለን። እዚህ በመጨረሻ ዘመን ጌታ ሆይ ራሳችን እንድናይ ንስሐ እንድንገባ በየቀኑ ስለምታስተምር በቀን ሶስት ጊዜ እግዚአብሔር ሆይ ፍቅር እንድናስተውል ራሳችን እንድናይ ውድርሳችን እንድናስተውል እንተርዳን ሰርተናል አንተ ያጣነው ነገር የለም አተረፍን ማልከሰርንም የኛ ጌታ እናመሰግናለን። ስለዚህ ጌታ ሆይ በዚህ ባለቀ በመጨረሻ ዘመን አይምሯችን ክፈትልን አይናችን ክፈትልን ማስተዋል ስጠን አዲስ ልብም ፈጠረልን እንድናስተውል ዘመኑ እንድንዋጅ እስከ ሞት እንድንታመንብህ ጌታ ሆይ መንፈስ ቅዱስ ያሳዘንበት አንተን ያቆስልንበት የድፍረት ኃጢአታችን በኢየሱስም ይቅር በለን መንፈሳችን ደግሞ እንዳንጠድ ጥቃችን እንዳንበታም እናከብርሃለን የኛ ጌታ ተመስገን ተመስገን። ለዛሬ ቀን አስተማርከን ጌታ ሆይ ያ ፍቅር አብራችን የቀሰቀሳቸው የኋለኛ ዝናብ ሰጣቸዋል ብለህ ቃል ይገባሃልን ዝርክልን ያለቀውም ዓለም ላይ ማድረግ የሚገባን እንድናደርግ መስራት የሚገባን እንድንሰራ ጌታ ሆይ እሱ ያሳየናል። ዛሬ በስጋ የምንማረው ትምህርት እንማራለን በቃልህ እንሰማዋለን እንደ ቃል መኖር አልቻልንም መኖር እንፈልጋለን በዛ ቃል መኖር የሚያስችለንን ለኋለኛ ዝናብ ላክልን አይምሯችን ክፈትልን እስከ ሞት ታምነን የመጨረሻ ተግባራችን ስራችን ጨርሰን አንተን ቶሎ መጥተህ ቤታችን እንድትወስደን ዘመኑን እንድታሳጥርልን እኛ ስራችን እንድንጨርስ የኋለኛ ዝናብ ላክልን። ጌታዬና አምላኬ ሆይ ተመስገን ተምረናል ያገለገሉ አገልጋዮቹን አንተ ባርክ በተበየነ በቴን የኔ ጌታ ቅድስንም ሌሎችንም አብረን ያለነውን የሰማነውንም የተማረውን ሁላችን አንተ ባርክ እንደ ቃልህ እንኖር ግባችን ግን የሞን ሁላችን መጨረሻችን ደግሞ ሰማይ ይሆን መጨረሻችን ደግሞ አሳምርልን ንንሳ ሞትን ደግሞ አውቃል። ጌታዬን አምላክ የታሙ ያሉ ወገኖች አሉን ብዙ ናቸው ያንዱ ስም ጠርቼን አንዱም ልመታው በብዙ አይነት በሽታ የታሙት ወገኖች አሉ የሚፈወሱበት ምሽት ይሆን ስላለ ጌታ ሆይ ፈውስልን በሐዘን ያሉት ማጽናናለን የሚሽ ሁሉ ያገኙ ለሁሉም በቂ ነው። ጌታ ሆይ አገልጋዮቹ ለአንተ ባርክ የምንስማ ሁላችንን ባርከን በቅርብት መጣለን ዘጋጀን አገራችን ትጠብቀልን ህዝባችን ባርክ ልጆቻችን ጠብቅ ወጣቱን ጠብቅ ህፃናት ማሳድግ አገልጋዮችን ባርክ ጌታ ሆይ በመጣ ጊዜ እንግዲህ ሁላችን በመንግስት አስበን በክብር ደመና ስትገለጥ እኛም ድነን ቤተሰቦቻችን ልጆቻችን ይዘን በደስታን በለልታ ተቀበለንህ ያዘጋጀን የክብር መንግስት ሁላችን ወራሽን ሆነን በመፈሰርዳን በሰላም አሳደረን ግባችን መጨረሻችን ሁላችን ሰማይ ይሁን በምትወደው ልጅ በመወተልን በጌታ በኢየሱስ ክርስቶስ ስም አሜን
አሜን አሜን። እግዚአብሔር ይባርከው ጸጋውን ያብዛለት የኛ ሁሉ ጸሎት ይዘው እንደቀረቡ የርሶም የቤተሰቦም ጸሎት ይስማ። እግዚአብሔርን እጅጋገና መሰግናለን ስለነበረን ጊዜ እግዚአብሔር ያመሰግነን። አሁን ደግሞ በሚቀጥለው ፕሮግራም እግዚአብሔር ከሁላችሁ ጋር እንዲሆን ጸሎቴ ነው። ወዳችኋለሁ ደህና